የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ቂል ወይም ሞኝ ሰው ወይም ቃሉን በደንብ የሚገልጸው ሞሮን የሚለው ቃል ለማን ነው መሰጠት የሚገባው የሚል ክርክር ተነሳና ያብዛኞቻችንን ቀልብ የሳበው አተረጓጎም ቂል ወይም ሞኝ ወይም ሞሮን የሚለው ቃል መሰጠት ያለበት ሁልጊዜ ደጋግሞ የሚሰራው ነገር የተፈለገውን ውጤት የማይሰጥ መሆኑን ይያየ አሁንም መልሶ መላልሶ ደጋግሞ ያንኑ ስራ ሙከራ ላይ የሚያውል ሰው ነው። ለምሳሌ በኬሚስትሪ ሁለት የሃይድሮጅንና አንድ የኦክሲጅን ንጥረ ነገሮች ሲቀላቀሉ የሚሰጡት ውሃ መሆኑን በቲዮሪ ያወቀና በተግባርም ሁለት ሃይድሮጅንና አንድ ኦክሲጅን በላቦራቶሪ ውስጥ ቀላቅሎ ሲሞክረው ውጤቱ ውሃ መሆኑን ያየ አሁንም ዝም ብሎ በተደጋጋሚ እነዚሁን ሁለት ንጥረ ነገሮች እየቀላቀለ ወርቅ ለመስራት የሚፈልግ ከጅልነትና ከቂልነት ከሞኝነት ወይም ከሞሮነት ሌላ ስም ሊሰጠው አይችልም። ምናልባት በአማርኛችን ሞኝ ወይም ጅል ወይም ቂል የሚለው ቃል የዋህነትን የሚያመለክት ሊሆን ስለሚችል ከበድ ላይል ይችላልና በእንግሊዝኛው ስቱፒድ የሚለው ቃል የዚህን የማይሆን ነገር ለመስራት የሚታገል ግለሰብ ማንነት ይገልጸው ይሆናል። ኢትዮጵያችን የብዙ ብሔሮችና ብሔረሰቦች ሀገር መሆኗን እንኳን እኛ ጧትም ማታም በእውናችንም በህልማችንም ኢትዮጵያን እንድትኖርልን የምንመኝ ቀርተን ሊያጠፏትና ሰልቅጠው እንደፈለጉ ጠፍጥፈው ገነጣጥለው ቆራርጠው በጣጥሰውና ይቅርታ ጠፍጥፈው ለነሱ ብቻ እንደሚመቻቸውና እንደፈለጉት እንደሚያልሟት ሊሰራውት የሚፈልጉትም ጉግ ማንጉጎች በደንብ ያውቃሉ። ልዩነታችን በአንድ በኩል ኢትዮጵያ ታሪኳን ባህሏን ዘቢዋን ይዛ ከሁሉም ብሔር ብሔረሰቦች ጋር በኩልነት ባንድነት እንድትኖር የምንፈልገውና የምንመኘው የስከዛሬው አካሄዳችን የተሳሳተ በመሆኑና ኢትዮጵያ ውስጥ መኖር የሚገባውን የኃይል አሰላለፍ ባላንስ የማስጠበቅና ባላንስ የማድረግ ያጤነ አለመሆኑ ሲሆን በሌላ በኩል ደግሞ ኢትዮጵያን እንደፈለጉት ገነጣጥለው ቆርሰው ቀጥለውና ጠፍጥፈው እነሱ እንደሚስማማቸውና እንደፈለጉት ሊሰራውት ያሰቡት ጉግ ማንጉጎች እንዴት ማድረግ እንዳለባቸውና የኃይል አሰላለፍ ባላንሱን አዳክመው ኃይሉ በእነሱ ብቻ እንዲከማች በፕላን መስራታቸው ነው። ይህንን ፕላናቸውን እየተናበቡ በመስራታቸው በተለይም አብይ አህመድ ስልጣን ከጨበጠና ከተፈጠረ ጀምሮ ዚግባ የሚባል የትግል ውጤት ያላሳየውን ኦነግን ከነመሳሪያው ከኤርትራ ኢትዮጵያ እንዲገባ ካደረገ በኋላ በተጨማሪም የሚኒስተርነትም ስልጣን ለኦነግ እንዲጨብጥ ካደረገ በኋላ የሀገሪቱን ፖለቲካ በቁጥጥራቸው ስር አድርገው ዋናውን ኢትዮጵያን ከነታሪኳ ከምድር ገጽ ላይ ማጥፋት አለብን ብለው የተነሱበትን ዓላማ በስራ ላይ እየዋሉ ነው። ታዲያ ይህን የቀመሩትን የዲያብሎስ ስራ አስቀድመን ካልመታነውና ካላዳከምነው ያደናቅፍብናል ብለው የሚፈሩትን የአማራውን ህብረተሰብ በኢኮኖሚ በፖለቲካ በሶሻል በጂኦግራፊ ማዳከም ዋናውና ትልቁ የስራቸው ፕላን ሆኖ ግድያውን ማሳደዱን መሬት መቀማቱና በጠቅላላው የአማራው ህብረተሰብ በገዛ ሀገሩ የሲኦል ኑሮ እንዲኖር ማድረጉን ተያይዘውታል። ይህም የሚደረግበት ምክንያት አንደኛ ጠንካራውና በህዝብ ብዛትም በውቀትም በትምህርትም በሀብትም በኃይልም በማንኛውም ነገር ሊገዳደረን ይችላል ጠንካራ ኃያል ነው ብለው ስለሚፈሩና እሱን ካላጠፉ አላማቸው ገና ከመጀመሪያው ችግር ስለሚገጥመው እንደ መጀመሪያ ጠላት ተቆጥሮ መመታት እንዳለበት መወሰኑ ሁለተኛው ምክንያት ዋናውና እነሱ አላማ ለነሱ አላማ መሳካት ችግር ይፈጥራል የሚሉትን ያማራውን ህብረተሰብ ካዳክሙና በቁጥጥር ስር ካዋሉ ሌሎቹን ብሔር ብሔረሰቦች በተለይም በደቡብ የሚገኙ ብሔር ብሔረሰቦችን ለመቆጣጠርና የራሳቸው ለማድረግ ምንም ያህል ችግር እንደማይኖርባቸው ስለሚያውቁ ለዚህ ደግሞ የአብይና የሽመልስ አብዲሳ ብልጽግና በአሁኑ ጊዜ እንኳን በደቡብ ብሔር ብሔረሰቦች ላይ እየወሰደ ያለውን እርምጃ እያየንና እየሰማን ነው። የጊዜ ጥያቄ ነው እንጂ ኦነግ ሁሉንም ዋጥ ስልቅጥ እንደሚያደርጋቸው ሳይታለም የተፈታ ነው። አብይ ለሚመራው የኦነግን ዓላማ ስራ ላይ ለመዋልና ኢትዮጵያን ለማዳከም አማራውን በሁሉም አቅጣጫ ማዳከም ለሚለው መመሪያ የታቀደው ከታች ኦነግ ከሰሜን ደግሞ ወያኔ እንደገና በአብይ መንግስት እርዳታ መሳሪያ ታጥቃ የአማራ ቦታዎች የሆኑትን ወልቃይት፣ ጸገዴን፣ ራያን፣ ጸለምትን፣ ሁመራን እንዲሁም ሌሎችን እንዲቆጣጠሩ የማድረግ እቅድ እንዳለና ወያኔም በሰሜን በኩል አማራውን እንደገና እንድትወር የአብይ መንግስት ወታደሩን ከአካባቢው ማስወጣት ብቻ ሳይሆን ከባድ መሳሪያዎችን ለወያኔ በማስረከብ በታሰበው አማራው ወረራ ላይ የሚተባበር መሆኑ እየተገለጸ ነው። ይህ ከሆነ ኢትዮጵያን እንድትኖርልን የምንፈልግ በአሁኑ ጊዜ ያለን አማራጭ ይሄ የዲያብሎስ ፕላንና እቅድ እንዲከሽፍ ከአማራው ጋር መቆም ብቻ ነው። ይህ ሲባል በአሁኑ ጊዜ ከአማራው ጋር መቆም ያለባቸው በአጠቃላይ ብሔር ብሔረሰቦች ናቸው። ይህን የሚያደርጉትም አማራውን ለመታደግ ብቻ ብለው ሳይሆን ራሳቸውንም ከማይቀረው የኦነግ ወረራ ለማዳን ነው። ሌሎቹ ብሔር ብሔረሰቦች በዚህ በቀውጥ ጊዜ ከአማራው ጎን መቆም ካልቻሉ ነገ በእነሱ ላይ የማይቀረውን ወረራ ብቻቸውን አይወጡትም። ኦነግ የሚፈልገውና የሚያስበው ከተሳካለትና አማራውን ካዳከመ የኢትዮጵያ ብሔር ብሔረሰቦች በኦነግ ቁጥጥር ስር ይውሉና ኢትዮጵያ የብሔር ብሔረሰቦች አገር መሆኗ ቀርቶ የኦነግ መጨፈሪያ ኦነግ ጠፍጥፎ የሚሰራት ምድር ትሆናለች። ይህ ከመሆኑ በፊት ግን በጋራ ለጋራ ጥቅም ስንል የትግል ስልታችንን ቀየር በማድረግና የጊዜውን ሁኔታ በማገናዘብ ኦነግ በአብይ አማካኝነት ሊያስፈጽመው ያሰበውን አማራን የማጥፋት ተንኮልና ሴራ የኢትዮጵያ ብሔረሰቦች ከአማራው ጋር በመቆም ራሳቸውንም ማዳን ይጠበቅባቸዋል። የትግል ታክቲኩ መለወጥ አለበት። በአሁኑ ጊዜ እንደ በፊቱ አማራ ጨቋኝ ነው የሚለውን የጥንት ሆያ ሆዬ ውጤቱን እያየነው ነው። ብልጦቹ ኦነጎች ይሄን ስልት ተጠቅመውበት አማራውን በራሱም በሌሎችም እንዲጠላና እንደ ጠላት እንዲታይ አድርገው የራሳቸውን የበላይነት ለመፍጠርና ምንም ወንጀል ያልሰራውን የአማራ ህብረተሰብ ለማዳከምና ለማጥፋት ተጠቀሙበት። ከእንግዲህ የትግል ስልቱ እንዳልነው መቀየር አለበት። የሃይድሮጅንና የኦክሲጅን ንጥረ ነገሮችን እየቀላቀለ ወርቅ ለመስራት እንደታገለው ሞሮን ሰው በመሆን በተደጋጋሚ ተሞክሮ ውጤት ያላመጣውንና ጭራሽ የሆነ ግን የበላይነት እያሰፈነ ያለውን የብሔር ብሔረሰቦች መብት እስከመገንጠልና አማራ ጨቋኝ ነው የሚለውን የኦነግ ትርክት ይዞ መቀጠል ሞኝነት መሆኑንና ለጭቁን ብሔር ብሔረሰቦች ታስቦ አለመሆኑን ተረድተን የትግል አካሄዳችንን መቀየር ያለብን። ያሁኑ የወቅቱ ጥያቄ ኢትዮጵያን ማዳን ነው። ኢትዮጵያን ለማዳን የኦነግ የጭራቅ ጥርስ የሸለበትን አማራውን ህብረተሰብ ማዳን ግድ ይላል። የአማራውን ህብረተሰብ ለማዳን ደግሞ ከአማራው ጋር መቆም ያስፈልጋል። ብሔር ብሔረሰቦች ዛሬ ከአማራው ጋር ሲቆሙ ነገ ራሳቸው ከኦነግ መንጋጋ እንዳይገቡ ይረዳል። ብሔር ብሔረሰቦች ከኦነግ መንጋጋ ከዳኑ ኢትዮጵያችን ዳነች ማለት ነው። ስለዚህ ባጭሩ የወቅቱ የኢትዮጵያ ነው ትግል መሆን ያለበት ኢትዮጵያን ለማዳን አማራውን ማዳን፣ ብሔር ብሔረሰቦችን ለማዳን አማራውን ማዳን። ለዚህ ደግሞ አማራው ብቻ ሳይሆን ሁሉም የኢትዮጵያ ብሔር ብሔረሰቦች ከአማራው ጋር መቆም ለራሳቸውና ለኢትዮጵያችን የመኖር ህልውና ወሳኝ ነው እንላለን። እናንተስ ምን ትላላችሁ? ጋሚ ውድ አድማጮቻችንን ጤና ይስጥልን እያልን እንግዲህ ለ127ኛው የአድዋ በዓል እንኳን አደረሳችሁ እያልን ለኢትዮጵያኖች መልካም ምኞታችንን እንገልጻለን። ይሄ የኢትዮጵያኖች ብቻ ሳይሆን የዓለም ጥቁሮች ከአፍሪካን በአጠቃላይ ካሪቢያን አሜሪካንን ጥቁር አሜሪካኖች በጠቅላላው ለጥቁር ህዝብ ድል ስለሆነ ጥቁሮች ሁሉ የሚያከብሩት በዓል ነው። አንዳንድ ሀገሮች እንደውም ለምን እንደሆነ በአገራችን ሁሉ የማይከበረው ይያሉ የሚሉ አሉ። እንደድል ሆኖ ምንድነው እኛ ሀገር ህዝቡ እንደፈለገው ማክበር አልቻለም። አንዳንድ የሚነገር አለ በቅርብ እንደውም ሐውልቱንም ልክ በነገራችን ላይ የአጼ ምኒልክ ሐውልት በ1938 ነው አውርደውት ነበር ጣሊያኖች ተቀብሮ ነበር እንደውም አውርደውት ህዝቡ ያለቀሰ መጀመሪያ ለናድሰው ነው ብለው ዙሪያውን ከበው አጠሩ ጣሊያኖች ከዛ በኋላ ደብቀው አፈረሱና ቤተ መንግስት ወስደው ቀበሩት ህዝቡ ያለቀሰ እንደው ማንድ ልጅ ታሪክ አለ ትንሽ ልጅ ቆሞ እዛ ሲያለቀስ አውልቶ ፈረደበት ለምንድን ነው የምታለቅሰው ብለው ጣሊያኖች ጠይቁት የንጉሴን ሐውልት በማፍረሳችሁ ነው ብሎ ሲል ገርፈው ደብድበው አባረውታልና የመጀመሪያ ይሄንን ሐውልት ምናልባትም አንዳንድ ጭምጭምታ አለ ከጥቂት ጊዜ በኋላ ያፈርሱታል የሚባል እንትን አለ። ለማንኛውም እስቲ ያ ነገር ይሆናል አይሆንም የምናየው ነገር ይሆናል የምናየው ነገር ይሆናል ብቻ ለማንኛውም እንኳን ለዚህ አደረሳችሁ ለ127ኛው ኩራት ደስታ ሊሰማን ይገባል ምናፍርበት ሳይሆን በአለም ህዝብ ፊት አንገታችንን ቀና አድርገን የምንሄድበት ነው። በዛሬው ፕሮግራማችን እንግዲህ የተለያዩ አርስቶችን እንዳስሳለን። እዚህ ስቱዲዮ ውስጥ ያሉት ጓዶቼ መርሱ አለ ኤልያስ አለ ምሻው አለ ከነሱ ጋር ውይይት እናደርጋለን። እናንተም በውይይቱ ተካፈሉ። በስልክ ቁጥራችን 0819100 እየደወላችሁ የምትደግፉትን የምትቃወሙትን የፈለጋችሁትን ይሄ ሬዲዮ የሚያቀርበው ትክክል ነው አይደለም በነጻ መናገር ይችላልላችሁ። ከዜና በኋላ ወደ ኢትዮጵያ ስልክ መስመራችን አዙረን ውይይት ይኖረናል። እንግዲህ ስልኩትራችን 0819100 ነው። መልካም ቆይታ እስከ 6 ሰዓት ድረስ ከኛ ጋር እንዲሆንላችሁ እንመኛለን። በዚህ አጋጣሚ ደግመን ማሳሰብ የምንፈልገው ይሄንን ሬዲዮ በቀጥታ ለማዳመጥ ከፈለጋችሁ ጉግል ውስጥ ገብታችሁ ራዲዮ ሲድቫስት የሚለውን ብትነኩ ወዲያው ኦንላይን የሚላለ ሱት ጫኑ። ይሄን ሬዲዮ በቀጥታ የትም ማለሞናችሁ ማዳመጥ ይችላልላችሁ። ጉግል ገብታችሁ ራዲዮ ሲድቨስት የሚለውንና ከዛ ኦንላይን ሊስን ኦንላይን የሚለውን ብትነኩ በቀጥታ ይሄን ሬዲዮ በየትም ሆናችሁ ማዳመጥ እንደምትችሉ እንገልጻለን። ከተወሰኑ ሰዓቶች በኋላ ደግሞ ሬዲዮኑ ከተላለፈ ከተወሰኑ ሰዓቶች በኋላ ደግሞ ethiopiancenter.com መሰለኝ ነው ኦርግ ነው ኦርግ ethiopiancenter.org ብላችሁ ብትገቡ ይሄ የዛሬው ፕሮግራም ተጭኖ ታገኙታላችሁ። ነገም ከነገ ወዲያም ሳምንቱ ሙሉ ታገኙታላችሁ። እንግዲህ መልካም ቆይታ እንመኝላችኋለን።
ወጣቆ በሚዲያ ጠፋ የቴሌቪዥን አንድ ጊዜ አንድ ሰውዬ በቃል ላገኙትና ሲጠየቅ ምንድነው ያልኩት? ሞት ቸለቸኝ ውሸት ቸለቸኝ ማስመሸት ቸለቸኝ አገራችንም አይፈርስም በማስመሰል እንኳን ሊያርጉ ይችላሉ።
አድማጮቻችን አሁን የምትታደሙት የሰባይ መብት ታጋዩ ኦባንግ ሜቶ ኢትዮጵያ ውስጥ ያደረገውን ለህዝብ ያደረገውን ንግግር ነው።
ኢትዮጵያ እኮ በጣም ይጣፍጣል። አፍራቾቹ ራሱ እኮ ስልጣን ለማግኘት በኢትዮጵያ በኩል ይመጣሉ። ኢትዮጵያ እኛ ደግሞ ተሸወድነን አይደል እንዴ? በማስመሰል መጥቶ ሰዎች አንድ ጊዜ ይመጣል ቀኑ ይመጣል ወጣ ምን ይለበት ያለ ጊዜ አይደለም ሩቅ አይደለም። ራችንን በብሔርተኝነት ፖለቲካ ሰከር ነው እውነትን ማለት ይከገማለ ሰከር ነው። በብሔርተኝነት ፖለቲካ ባያ አንደኛ ክፍለ ዘመን በሰው ሀገር የኖርነን ጎረቤታችን የፈናቀልነን መጥብለ የሆነን መንገድን የዘግነን ምን ሆነን እንዴት ደረስነን? አንዳንዱ መልስ ሲፈልክ ለካ የሰው መሪ የሀገር መሪ የህዝብ መሪ ያላገኘ እንጂ የብሔር መሪ ነበር ያገኘ እስካሁን ድረስ። በቅርብ ጊዜ እኮ አይታችሁ ከሆነ በኦርቶዶክስ እናንተም ጥቁር ልብስ ለብሳችሁት ዛሬ ደግሞ ትኩሩ መላታ ሰውዬ በትኩር መላታ ትኩር ከረባት ወጥቷል አላለክም? ማርያምን ገብርኤልን መድኃኒዓለምን ኡራኤልን እስጢፋኖስን ማርያምን እናንተም ግዛቸው። ኢታሊያኖቹ ምን አሉ? የማይነካ ተነካ። ይባካቸው አፍራቾቹ ኢትዮጵያው ነው ተቆይጣብታል እንዳትነቃ ወረድ ተነክቷል። አሁን ግን የኛ ሥራ ነው እዛ ጋር ኢትዮጵያ መፍረስ የሚፈልጉ ሰዎች ሥራቸው እየተሩ ነው። እኛ ምን እየሰራን ነን? It is your time, my time, your time.
እንግዲህ ኦባንግ ሜቶ የሰባይ መብቶች ተከላካይ የሆነውን ኦባንግ ሜቶን ሰምታችሁቷል። ተከራካሪውን ለሰባይ መብቶች ኢትዮጵያን ሊያፈርሱ የሚፈልጉት ስራቸውን እየሰሩ ነው፣ እኛስ ምን እየሰራን ነው? ይሄ it's our time, it's your time, የኛ ጊዜ ነው፣ እኛስ ምን እየሰራን ነው ይላል። ምን እየሰራን ነው ኤልያስ? ምን እየሰራን ነው? እነሱ ስራቸውን እየሰሩ ነው አለን። እኛ ጊዜው የኛ ነው አሁን፣ እኛስ ምን እየሰራን ነው ይላል። ምን እየሰራን ነው እኛ? ይሄ ነገር ስራ ላይ እንዳይውል ማለትም እነሱ ኢትዮጵያን ለማፍረስ እንደሚባለው ከሆነ የሚሰሩትን ስራ ለማስቆም እኛስ ምን እየሰራን ነው? ኦባንግ ሜቶ ይጠይቃል። ምን እየሰራን ነው? ምን ትላላችሁ?
እንግዲያው እኛ ምን እየሰራን ነው የሚለው በጣም ትልቅ ጥያቄ ነው። በርግጥ ምንም እየሰራን አይደለም የሚለው መልስ አዋጅ ነው። ለምን እንደ ተጠበቀውና አገራችን ላይ ይሆን ያለውን ነገር ምንም ውጤት የሚያሳይ አንድነት በደንብ ሁላችንም ልንነሳም ይገባበት ሰዓት ትንሽ ነው ሌት ይሆንን ይመስለኛል። ለምን አራት ዓመት በጣም ብዙ ነው። በአራት ዓመት ውስጥ ብዙ ነፍሳት ጠፍቷል፣ ብዙ ዘረኝነት ነክሷል። ያኔ አሁንም ጊዜ አለን። ባለፈው ታሪክ ካቢ ጎነን ብለን አብረን ስንደግፍ የነበረን ሁላችንም አሁንም ወደ አንድነታችን መጥተን ከቀድሞ የበለጠ ጡንቻችንን አፈርጥመን ይህንን አምባገነን ስርዓት ታግለን የምንጥልበትን ጉልበት ገንብተን ፊት ለፊት መምጣት አለብን። አሁን የህልውና ጉዳይ ነው፣ የመኖር ያለመኖር ጉዳይ ነው። አሁን ወይንም መንግስትን ማለት ወይንም ይሄ ብሔሬ ነው የምንልበት አይደለም። አንድ ሆነን የምንታገልበት ከወያኔ ከነበረበት ስርዓት የበለጠ ነው። አሁን የሀገር ጉዳይ ነው፣ ይሄ የመኖር ያለመኖር ነው። ስለዚህ ኦባንክ እውነቱን ነው ትክክል ነው የተናገረው። ስለዚህ እኔ በዚህ መልኩ ነው ለህዝቡ ላስተላልፍ የምችለው መልእክት። የግሌ አስተሳሰብ ነው ይሄ። አመሰግናለሁ።
ኤልያስ አንተስ ምን ትላለህ? ምን እየተሰራ ነው?
ኦባንግ እንዳለው እነሱ በተለይ የኦሮሞማው ፕሮጀክት እነሱ በስራ ላይ ነው ያሉት፣ ስራቸውን እየሰሩ ነው። ከመጡ ጊዜ ጀምሮ አላረፉም።
እኛ ግን በእንቅልፍ ላይ ነው ያለ ነው። በተለይ
ምን አደረጉ ግን? ኢትዮጵያን ማፍረስ የሚባለው ምንድን ነው የሰሩት? ምሳሌ እንደው ምንድን ነው ኢትዮጵያ ኢትዮጵያ ይላሉ እንደምንሰማው። ምኑ ላይ ነው ማፍረሳቸው የሚታየው? ምልክቱ ኢትዮጵያዊነቱ መለያየቱ ምኑ ላይ ነው?
እንግዲህ አሁን ከቅርብ ጊዜው ብንጀምር ለምሳሌ አድዋ ላይ የሆነ ያለው በአጼ ምኒልክ ቦታ ላይ የዶክተር አብይን ምስል በማስቀመጥ እና ይሄ ትልቁ ታሪክ እያጠፉ ያው እያየናቸው ነው። እንግዲህ ከብዙ ጥቂቱ ይሄ ነው እና ብዙ የሀገራችን ታሪኮች እየተበላሹ ነው። በተለያየ አቅጣጫ እያየነው ነው። ጄኖሳይድ እየተካሄደ ነው። በተለይ አማራውን ያው የማጽዳት ዘመቻቸውን አሁንም
ለምንድን ነው አማራው ላይ ያተኮሩት? ሰምቻለሁ፣ ሰምተናል፣ አይተናል። አዲስ አበባ እንዳይገባ ተከልክሏል ከሁሉም አቅጣጫ። በተለይ አማራው ከሰሜን፣ ከወሎ፣ ከጎጃም፣ ከጎንደር አዲስ አበባ እንዳይገባ ተከልክሏል። በተለያዩ ጊዜዎች ይከለክሉታል፣ ይደበድቡና ያባራሉ። ለምንድን ነው እሱ?
ምክንያቱም ኢትዮጵያን ለማፍረስ ይላሉ ነጮች፣ አማራን መምታት ነው ይላሉ። ቁልፉ እዛ ጋ ነው ያለው። ምክንያቱም በአድዋ የዛሬ 90 ዓመት ታሪክ የወጣ አንድ መረጃ አለ። የአፍሪካ ስጋት ተብሏል አማራ። ምክንያቱም በአድዋ ላይ ነጮችን ያዋረደ ብሔር ነው፣ ጣሊያንን ያዋረደ ብሔር ነው። ስለዚህ አማራን ማጥፋት ይሄ የነጮች ጥንስስ ነው፣ ከዛሬ 90 ዓመት በፊት የነበረ ታሪክ ነው። ስለዚህ ኢትዮጵያን ለማፍረስ አማራን መምታት ነው።
አማራን ስለመቱ ግን ኢትዮጵያ ትፈርሳለች?
በጣም ከባድ ጥያቄ ነው። አዎ ነው በአንድ ቃል።
መርሶ የምትለው አለ?
ግን ጣሊያንን በዛ ጊዜ በነበረው እንትን ያው አማራና ኦርቶዶክስን ማጥፋት ነው ይሉ ነበረ ጣሊያኖች። ግን በዛ ጊዜ በዛ በአድዋ ጦርነት ጊዜ ግን አማራው ብቻ አይደለም እንትን ያለው ማለት የዛን ጊዜ እንግዲህ ሚኒሊክ ናቸው እንትን ሚኒሊክን በአማራ እንትን ፊገር አድርገዋቸው ነው እንጂ እንትን የሚል እንጂ ሚኒሊክ ራሳቸው በዛ ጊዜ ኢቭን ከማይስማሟቸው አንዳንድ ንጉሶች ጋር ሁሉ እዛን ጊዜ ለሀገር ስትል ማርያምን አገርህን ለማዳን ስትል በዚህ ቀን እንገናኝ ምናምን ብለው ነው እንትን ያሉት። እና የአድዋ ጦርነት የሁሉም እንትን
አስተዋጽኦ አለበት።
አስተዋጽኦ እነ የነ ጦና ታሪክ አለው የነ ራስ ጎበና ማአት እንትን ነው።
ግን ለምንድን ነው ጣሊያኖቹ ታዲያ ወይንም ጣሊያኖች ብቻ አይደሉም? በነገራችን ላይ ያንን ከጻፉት አንዱ የአውስትሪያው ምንድን ነው እሱ ምንድነው በአማርኛም እንደሚባል አላውቅም፣ አንድ ኦዴል አለ የታወቀ የጻፈውን መጽሐፍ አለ ስቲል አሁንም ይጠቀሙበታል። ምንድን ነው የሚለው? አፍሪካን ለመቆጣጠር ትልቅ ችግር የሚሆነው ይህን አማራ የሚባለውን እሱን ማዳከም አለብን። እሱን ካላዳከምን እንኳን አፍሪካን ራሱን ኢትዮጵያን መያዝ አንችልም። ምንድን ነው ምክንያቱ? አማራውን
ምክንያቱ ይሄ ብዙ ጊዜ ኢትዮጵያ ችግር እንትን የውጭ እንትኖች ኢትዮጵያን አታክል የሚያደርጉ ፈልጉት በሰሜኑ ክፍል ነው። አማራው ደግሞ በተለይ በሰሜን ነው።
ትግራይ ዋላ አይደለም ነው በሰሜን ኤርትራና ትግራይ
እነሱ በዛ ሰዓት እንግዲህ የነበረው እነ ሚኒሊክ ነበሩ። ስለዚህ
ዮሐንስ ነበር ቀደም ብሎ ከሚኒሊክ በፊት ዮሐንስም ነበር ከብዙ ነበሩ ግን ኦልዌይስ
እነ ቴድሮስም ነበር ቴድሮስንም እኮ ቴድሮስም ግዜ እኮ ነው
ኤግዛክትሊ አማራውን የሚሉበት ምክንያት ምንድነው? አደገኛ ህዝብ እንደውም ያሲጽ ምንድነው በጣም አደገኛ የማይመች በጣም እንትን አርጎ ነው የሳለው
ኢትዮጵያዊ ሞት ስለሚል ነው በቃ ኢትዮጵያዊነትና
አይ እንትን ነው
ግን አላጠፋውም ወይ ኢትዮጵያዊ ወይ ሞት የሚለው እንግዲህ ምንድነው ያተረፈለት
እኔ እንደገባኝ ከሆነ አማራውን በጣም ትኩረት አድርገው ነጮቹን በውስጥም በውጪም በጣም ትግል በሰፊው የከፈቱበት ምክንያት አማራው ማለት የተለየ ሌላ ነገር ኖሮት ሳይሆን አማራው ኢትዮጵያን የማቆየት ጉልበት ውስጥ ስላለ ያንን የመናድ ስሜት ውስጥ ያሉ ሰዎች እና የኢትዮጵያን የማፍረስ አማራው ኢትዮጵያን ሲስ ብዙ ነገር ነው ያዘው እቺ ኦርቶዶክስ ቤተክርስቲያን አማራው ያምንባታል ይኖራታል ነው የሚባለው ማለት ያቺ ኦርቶዶክስ ቤተክርስቲያን ብዙ ትርጉም አላት ያንን ዳሙ ትርጉም ፍሬ ሰጥቶ የኖር ያለው አማራው ነው ለምሳሌ ይሄ አንድነትን ፍቅርን አገር ወዳድነትን ታሪክ አክባሪነትን ይሄ ሁሉ ዛሬ ምንጮው ሚኒሊክ ምናምን ምንጮው አማራው ተለይቶ አይደለም ይሄ ታሪክ ማክበር ነው ታሪክን የመውደድ ነው ነገስታትን የማክበር ነው አብሮ የመኖር ይሄ ትልቅ ለኛ ከበዓል በላይ ሆኖ ምናከብረው ያ ነው ያንን ዳሞ አይፈልጉትም አሁን ሌሎቹ አሁን ምንላቸው እነዚህ አሁን ጽንፈኞቹ ምንላቸው ምንድነው የነሱ ታሪክ የላቸውም አይ ታሪክ ስለሌላቸው ይሄንን ታሪክ ሚኒሊክን አማራ ላይ ጥላቻ ያላቸው ቀድሞ እንደም እንዳለው መርሶ ትክክል ነው ሁሉም ነው ኦሮሞም ደቡብም ዘምቷል ጦናም ደቡብ ነው ሁሉም ዘምቷል እነዛ ሁሉ ለኢትዮጵያ እንደ ማን ነው አዛዥ ዋናው ሚኒሊክ ነው ከላይ ያለው ሚኒሊክ ነው ሚኒሊክን የሚጠሉበት ምክንያት ሚኒሊክ አማኝ ነው በጣም ክርስቲያን ነው ኦርቶዶክስ አማኝ ነው ቅዳሴ እንኳን ሳያስተጓጉል ነው የወጣው ቅዳሴው ካለገ በኋላ ነው ወደ ጦርነት የሄዱት እና ያ ቤተክርስቲያን የመውደዱ ታሪኩን መውደዱ በቤተ ክርስቲያን ውስጥ እኛም ተመግበኑ ነው ይኖር ነው ያደግ ነው ስለዚህ ይሄ ነው አላማቸው ይችን አማራውን ሲጠሉ አማራው ጥሎ ነው የሚወጣው እንዳለ ይሄንን አገር ወዳድነትን ምንን ጥሎ ይወጣል ይሄ መከባበርን ምን ከዛ በኋላ የነሱን ሐሳብ ውስጥ ያስገባሉ የነሱን ተግባራዊ ስራ ይሰራሉ ምራባዮቹምና
መስለኝ ታዛቢዎች የሚሉት ደግሞ አዲስ የሰማሁት ምንድነው ጥናት አማራው በተለይ ከጥንት ጀምሮ ኢንስቲትዩሽኖችን ለምዷል አድሚኒስትሬሽን ለምዷል ህግ ስነ ስርዓት ባህል ማክበርን ያውቃል በደቡብ እንደዚህ አይነት ኢንስቲትዩሽን በጨቋኝም ይሁን ዲሞክራሲም ይሁን አልነበረም በአማራው ጨቋኝም ሆነ ምንም ሆነ ብቻ አስተዳደር ነበረውና ያን አስተዳደር ያከብር ነበር የሚጨቆነውንም ሁሉ ጌታዬ ነው የሚለው
እሱኮ መንፈሳዊ ነው መጽሐፍ ቅዱሳዊ ነው
ያ ሁሉ እንትን ስላለ ያንን መሰባበር ያስፈልጋል የሚሉ አሉ በነገራችን ላይ መርሶ አሁን ያነሳችሁት አንተም ሁላችሁም ያነሳችሁትን የጥንት ያነሳ ነው የጥንት ጻፊዎች የጥንት ተጓዦች ይሄን አማራው አደገኛ ነው የሚለውን በዛ ብቻ ሳይሆን አሁን ቅርብ ምናየው ወያኔ እስከ አዲስ አበባ እየደረሰች እየጨፈጨፈች እየመጣች ግን የምዕራቡ ዓለም የሚጮህ የነበረው ለወያኔ ነው ወያኔ ህዝብ እየጨፈጨፈች መጣ አቤት ሲባል እኛ ኡኡ ስንል እነሱ ልጅ የሚያነሱት አሜሪካኖቹም በጠቅላላ ምዕራቡ ዓለም ለወያኔ ነበር
አዎ
እነሱ ናቸው አመጣቸው ለልጃቸው ነው
ለምንድነው እንደዚህ የሆነው ኢትዮጵያን ማዳከም የሚቻለው ሴንትራል ገቨርንመንቱን አሁንም ጭንቅላታቸው ውስጥ ያለው ይሄ ያማራው አገዛዝ መመታት አለበት ነው መቼ ነው የሚለቁት መቼ ነው እኛስ ደግሞ ያን እኔ አንድ ማስተዋወሰው ጉዳይ አለኝ
ያ ነገር የሚያቆመው እኛ አንድ ስንሆን
ኤግዛክትሊ አንድ መሆን ምንም አማራጭ የለንም
የኢትዮጵያ ህዝብ ከወያኔ ጀምሮ ወያኔን የሚያቆያት እኮ የኛ በተለይ
መከፋፈልነት
እንት ነው ካንተ ጋር በደንብ የምስማማው ልንገር ትክክል አሁን ያልከው የወያኔም ሆነ የኦኤልኤፍም ሆነ የማንም ጉልበት የራሳቸው ጉልበት አይደለም የኛ ድካም ነው ያንን ኤክስፕሎይት ያደረጉ ነው የሚያሳዝነው ግን ካለፈው ስተታችን እንኳን አልተማንም በወያኔ ላይ ከደረሰብን ውድቀት አልተማንም አሁንም በወያኔ ምትክ የመጣው የኦነግ ድርጅት ያንን ድክመታችንን ተጠቅሞበት እርስ በርሳችን እዛው እዛው አማራ ውስጥ እንኳን ያሉት ኢትዮጵያ የሚሉትን እየከፋፈለ ግማሹን በስልጣን ግማሹን በገንዘብ ግማሹን በመሬት በሰሊጥ ሁሉ እንትን እንዳሏቸው ታጋላችሁ በሰሊጥ አማራው በራ ምንድነው ሲ ያማራው ፒፒ ነው መልሆኔ በሰሊጥ ሰሊጥ እየተሰጣቸው አንዳንድ ባልጣኖች የሰሊጥ መሬት እየተሰጣቸው ለእንትና አጎብድዴ ይቀርዋሉ ሚስጥራቸው ይወጣል እና የኛ ድካም ነው ስማማሃለሁ ትክክል ግን ምን ማድረግ አለብን ምንድነው መደረግ ያለብን
በቃ አሁን ወደ አንድነት ነው አሁንም እንደዚሁ ከዚሁ እንትን ተምረን ለኢትዮጵያ አንድነት የሚያምን በኢትዮጵያን ለእንትን የሚሉ ድርጅቶች አንድ ላይ በመሆን በእንትን በማለት ይሄ የኔሻል እርስ በርስ ሳይጣላለፉ አብረው በህብረት በመስራት ጠንክረ ስትገኝ ማይ ትክክል
ፈልገው ይመጣሉ ፈልገው ነው ከጠንካራ መሆንን ሲያዩ አንተን ፈልገው ይመጣሉ ደካማ ከሆንክ ግን ምን ብትቆረቁር ዞር ብሎ አይሁም አንድ አስተውስከኝ
ምንም ቢሆን ስልጣን ይዘህ በ የኔ በተለይ በዘር እንትን ያው እንደው ከወያኔ እንኳን ወያኔም 27 ታማን ኖሮ እኮ ባጭር ጊዜ ውስጥ ተፈረክሱ እንትን እኔ እነኚህም መማር አለባቸው ከዛ
አይማሩም እንደው አሁንማ እጥፍ
ሌላም ቢሆን እንደዚህ አይነት ተመልሶ ቢመጣ
ገባኝ እጥፍ ድርብ ነው ያለው
አስተያየት አንድ ሽማግሌ
አሳልፈው
ደውሉ ይሆን ካስደቀው በኋላ
ኦኬ ምን መሰለ ነገሩ የሆነው ምንድነው እጥፍ ድርብ ያሁኑ ደግሞ የባሰ ሰውን ሾክቱ ቲልስቶን ውስጥ ከተተው እኔ ራሴ በጣም ሾክት ቲልስቶን ውስጥ ነው ያለሁት እንዴት እንዲህ ሊሆን ይችላል እንዴት ሰው ከስተቱ አይማርም እንዴት ስተትን እጥፍ ድርብ አድርገህ ትሰራለህ እንዴ አንተ ኢትዮጵያዊ ሆነህ አማራውን ክብራጊያ it doesn't matter አማራ ስለሆንክ ብቻ አዲስ አበባ ትገባም እኮ የጣሊያን ግዜ ምን ይባል ነበር ምን ያህል ወነት እንደሆነ አላቅም ጣሊያን ግዜ ኤርትራያኖች ከአስመራ ውስጥ ቀን ሰርተው ማታ እንዲወጡ ነበር የሚደረገው እዛ እንዲቆዩ አይፈቀድም ነበር ይባል ነበር ያ እኔም ወገኔ ስለነበሩ ያሳዝነኛል አሁን ጭራሽ በእኛው ሀገር ኢትዮጵያ በሚል መሪ ከወሎ ከጎጃም ከጎንደር የምትመጣ አዲስ አበባ ትገባም ሲባል ከዚህ በለጠ ፋሽስት የሆነ ዘረኝነት ከየት ይምጣ?
አመድ አቋርጥ ይቀጣ። ይሄ ነገር ከየት መጣ ግን? ምክንያት ማለት ይሄ እንዲፈረጥ ማቅም እንዲኖረው ማን ነው እገዛ ያደረገው? እነዚህ ሰዎች በራሳቸው ብቻ ነው? እስቲ ድሱ ነው።
ወይ ቅድም እንዳልኩት የኛ ድክመት ለነሱ ጥንካሬ ሆኗል። በጀነራል ባጠቃላይ ስትናገረው የኛ ድክመት ለነሱ ጥንካሬ ሆኗል። የውጭ ኃይሎች ይረዱቸዋል ምናምን ለሚለው እኔ ብዙ
እንትና አይደለም። አዎ ግን እኛ አሁን ለምሳሌ እኔ በገባይ መጣን ባዲን ማለት ሁላችንም ወደዚህ ስርዓት ሲመጣ ያሁን ያለው ስርዓት ሲመጣ ስርዓት መንበሩን ሲይዝ ባዲኖች እንደውም በአንጥባቅም የሚበልጡ ነበር በብዛት በስልጣን በመያዝ ግን እያደረጉ የነበረው ነገር ግን ይሄ ሁሉ ነገር እንዲመጣ ምክንያት የሆኑት ባዲኖች ናቸው 100% ለምን አንተ ከጠቅላይ ሚኒስትሩ ከከንቲባ ከታች ጀምሮ በመዋቅር ውስጥ አሉ ይሰራሉ እና ባዲን ለዚህ ሁሉ
ለምን አደረጉ
ጥፋት ምክንያት ተጠያቂ ነው
ምንድነው እንደዚህ እንዲያል ሰዎች ናቸው ባዲን ውስጥ የሚያሉት አይደል
ማው ከመንግስት ጋር አብረው ስለሰሩ
ለምን አብረው መስራት ፈለጉ
ያቁታል ይሄ ነገር እንደሚመጣ
ቃል ለምን ምንድነው ጥቅም ያገኙ ነበር በቃ
ስለዚህ ኦፍኮርስ ጥቅም ነው አደርባይነት ነው
የግል ጥቅም ለማግበስበስ
ወዘተ ይሄን ያህል ጥቅም እግር አውጥቶ አይሄድም ነበር ዛሬ ላይ እኮ መመለስ ማንችልበት ደረጃ ላይ እየደረሰ ነው
አድማጭ አለኝ መሰል
ሄሎ
ታናስተልኝ አድማጭ
ጤናስተልኝ ይስማ ይሆን
ይስማል አዎ ይቀጥሉ አስተ
እሺ ስለ አድዋ አስተያየት መስጠት ፈልጋለሁ
ኦኬ ይቀጥሉ መስጠት ይችላሉ መስመር ላይ ነው
በጣም ጥሩ እንግዲህ ውይይታችሁን እየሰማሁ ነው እንግዲህ አለመታደል ነው የሚባለው እንግዲህ ያለው አማርኛ ሌላ ምን ይባል ይችላል ሰው እንዴት አድዋን የሚያክል ቪክተሪ በእንደዚህ አይነት ሁኔታ ወደ ኔጌቲቭ ለመውሰድ ይሞክራል። ይሄ በጣም እኔ እንደ ወንጀልም ነው ብለው ያባቶቻችንን ገድል ለማንቋሸሽ መሞከር ወይም ደግሞ ሊያከብሩ በስሜት የሚወጣውን ህዝብ ስሜቱን ማጨናገፍ እጅግ ያሳዝናል። በእኛ ትውልድ በእኛ ዘመን ለዛ ደግሞ የኢትዮጵያን ባንዲራ ይዞ ምሎ ተገዝቶ ኢትዮጵያን አንድ አድርጌ እመራለሁ ብሎ ባለው በዶክተር አብይ ዘመን ይሄንን ሳይ እኔ በእውነት ነው ብለው ይሄ ነውርም ነው ነውርም ነው። ለዶክተር አብይ እኮ ትልቅ ወደዚህ ነገር ትልቅ መንጣት ያቺ ፓርላማ ላይ ያደረጋት ንግግር እኮ ነው። ለዘመናት ለውጥ ህዝቡ ታግሎ እሱ ፓርላማ ላይ ስለ ባንዲራው ነው ኢትዮጵያ ያደረገው ንግግር ነው ህዝቡ ሞቲቬትድ አድርጎት ለውጡ እንደዛ ሆነውና እሱ እጅ ላይ ሊወድቅ የሚቻለው ህዝቡ በሱ እምነት እንደጣለበት ምክንያት እኮ ነው። አርቲክል 39 በቃ ይሄ ሰው እንደዚህ ካለ ቀጥሎ ሊያስማማን ሊያግባባን የሚችል ሰው ነው ወደሱ እናድርግ እስቲ ስሜታችንን ብሎ ነው ወደሱ የተሳበው። ግን ዞሮ ዞሮ መጥቶ ባድዋ ቀን ባድዋ የክብር በዓል ቀን እንደዚህ አይነት ነገር በሱ ጊዜ ስናይ እኔ እንጃ በእውነት ምን አይነት የቁማር ዘመን ላይ ደረስን
እናስብ ነው። አድማጭ ቅድም ስትናገር ፓርላማ ውስጥ አብይ የተናገረው ንግግር ህዝቡን መስጦት ድጋፉን አሳይቷል ብላል። ትክክል እኛም ራሳችን በደንብ አርገን ደግፈን ነበር ምንም የሚካል ነገር አይደለም። ግን አንዳንዶቻችን ወዲያው ከንቅልፋችን ነቃን ነገሩን ስናየው አንዳንዶቻችን አሁንም እንዳለን አለን አንዳንዶቻችን ደግሞ ያወላወልን ነበር። አሁን ከቅርብ ጊዜ ወዲህ ግን በጣም ትላልቅ የሆኑ ደጋፊዎቹ ራሳቸው አይን ላፈር ብለውታል። በጣም የሚደግፉ ትላልቅ እንትኖች። ግን ለምንድን ነው ያልተማርነው? አሁን ያነሳውን ምሳሌ ምንድነው ፓርላማውስ ባደረገው ንግግር አይ ይሄ ሰውዬ በዚህ ከቀጠለ ይሄንን ህገ መንግስቱን ያሻሽልልናል ሁሉን ነገር እኩል ያደርግልናል ብለ ነበር። ግን ሰውዬው እኮ ወዲያው ትንሽ ቆይቶ ተናገረ ላንድ ክልል ብዬ ህገ መንግስቱን አንለውጥም ብሎ ያሳየን ነው የመጣው። በጥቂቱ ያለማመደን ነው የመጣው ጥፋቶቹ። ለምንድን ነው ወዲያው ያልነቃ ነው በአብዛኞቻችን?
ትልቁ ችግር እኮ ያኮ ነው። አንዳንዱ ቀድሞ ነቃ፣ አንዳንዱ ደግሞ የኔ ቢጤው ደግሞ ዘግይቶ እጅግ ዘግይቶ ማለት ነው ዘግይቶ ነቃ። አብይ ስልጣኑን ካደላደለ በኋላ በዛን ጊዜ ታስታውስ እንደሆነ ሱዳን ውስጥ ልክ እንደዚህ አመፅ ተነስቶ ነበር። የሱዳኑ አመፅ ላይ ምንድን ነበር የሚሉት ተቃዋሚዎቹ? እንደኛ ሀገሩ አልነበረም ነው ስልጣኑን የሚይዙት ሰዎች ከተቃዋሚ ግሩፕ ውስጥ እና በተቃውሞ ለዘመናት ሲመሩ ከነበሩት ውስጥ ሴቷ የሱዳን አንቀሳቃሽ ሞቲቬተር ስታደርግ በፌስቡክ ሞቲቬተር ስታደርግ የነበረችው ሴት ምንድን ነበር የምትል የነበረው? ስልጣን ላይ ከወጡ በኋላ የአፍሪካ መሪዎች የራሳቸውን ቪዮኑ ብዙ ጊዜ የሚያወጡ ስለዚህ ነው ይሄ መሆን ያለበት ከህዝቡ የሚተወጣጣ ነገር ይሁን ብሎ በጣም የቀጠለ ነበር ሱዳን ውስጥ የነበረው እንቅስቃሴ ማለት ነው። እኛ ሀገር ውስጥ ግን ወዲያውኑ ትረስት አደረግነው። በቃ የእኛን ልብ ትርታ እሱ ያውቃል። ወዲያውኑ ተነስቶ ባንዲራውን ያዘና ፓርላማ ላይ ያን ንግግር አደረገ። ጎዲዶችም እንደውም ሌላ ሁሉ ነገር እኮ ነው ያሉት። እንደውም ኢትዮጵያ ውስጥ የብሔር ችግር የለም የሚል የብሔር ችግር ሳይሆን የመደብ ችግር ነው ያለው የሚል ነገር በሬዲዮ አንድ ሳምንት አስታውሳለሁ። የኦህዴድ ጋዜጠኞች እንደዛ እስከማለት እስከመሞከር ድረስ ማንቀሳቀስ ጀምረው ነበር የነበረው ማለት ነው። አይ ይሄ ሰውዬ በቃ ጊዜ አጥቶ ነው እንጂ ኢትዮጵያን አንድ ሊያደርግ የመጣ ሰው ነው። በቃ ኢትዮጵያን ስሜት የኛ ያደመጠ ሰው ነው የኛ ልጅ ነው በሚል ውስን ሲወጣ እንዳየው አሜሪካም አውሮፓን ሲሄድ ህዝቡ ተነሳሳና ያን ሁሉ አደረገ። ግን ያን ሆኖ አልተገኘም። ለምን? ይህን ጥያቄ ነው ለምን ይህንን አደረገ እንግዲህ ራሱ የሚጠየቅበት ነው። ወደፊትም በታሪክ ማለት ነው ይህንን ነገር አሁንም የማስተካከል እድል አለው። ግን እኔ ማስተካከል እድሉም እያለፈ ነው የመጨረሻው ነገር ላይ ነው አሁን ያለው ብዬ ነው እያልኩ ያለሁት። ምክንያቱም ህዝቡ እንዳለ ይኸው ምታየው።
አድማጬ ሰዓት እጥረት ስላለብን ሸዋሸ ተደርገናል የሚለውን በእኔ በኩል እንደሱ ብዬ ነው የምዘጋው። መልእክት ካለህ አይ ቲንክ ከዚህ በፊት ድምፅን እንደሰማሁት ከሆነ ስለ ቦረና ያነሳ መስሎኛል ባለፈው ጊዜ። ትክክል ነው?
ልክ ነው። ባይዘወይ ስለ ቦረና ካነሳ አንድ ነገር ልጨምርልህና ዛሬ የካቲት 26 ቀን ነው አይደል? ባለሳሳት በኢትዮጵያ ዛሬ የካቲት 26 ነው። እጅግ የሚገርመው የአድዋ በዓል ደግሞ የካቲት 23 ነው ሁላችንም የምናውቀው ማለት ነው። የካቲት 26 ደግሞ ልዩ የበዓል ቀን የሚከበርበትም ቀን ነው። አለመታደል ሆኖ ትላልቅ የአባቶቻችንን ገድል የማናከብር ሆነ እንጂ የካራማራ እኮ የካቲት 26 ቀን 1970 ዓመተ ምህረት ነው የካራማራ የድል በዓል አባቶቻችን የሶማሌ ወራሪ ኃይሎች ኢትዮጵያን ኮንትሮል አድርገው ከሀረር ግዛት ድረስ መጥተው እስከ ነገሌ ቦረና ጫፍ ድረስ ማለት ነው አባቶቻችን ተጋድለው ሞተው የመለሱበት ቀን የዛሬው ቀኑ የካራ ማሬድን በዓል የሚከበርበት ቀን ነው።
አድማጭ የካቲት 29 አይደለም እንዴ?
የካቲት 26 1970 ዓመተ ምህረት
ነው
ካራ ማሬድ ዛሬ ነው። ጥቁር አንበሳ ፊት ለፊት ያለው የድላችን ሐውልት የቆመበት የቆመው በዓል የሚከበረው የካቲት 26 ዛሬ ነው ባይ ዘ ወይ። እና እኛ የድል ንፉግ አይደለንም፣ ግን በየቦታው ኢትዮጵያን ለመውረር ለማፍረስ ያልሞከረ የለም። ጣሊያን ብቻ አይደለም፣ በተለያዩ ቱርኮች ሞክረዋል፣ ግብጾች ሞክረዋል፣ ግን አባቶቻችን እያሳረፉ ነው የመለሱት። ለምንድን ነው አማራን እንደ ጠላት ቅድም አንድ ጥያቄ ስታነሳ ሰምቻለሁ፣ ለምንድን ነው አማራን እንደ ጠላት የሚያዩበት ምክንያት ይሄው ነው። በቃ የጥቁር ህዝቦችን አስተባብራ አማራ አባቶች ሌላ ነገር አይደለም ያሉ። ሄዶ ሶማሌን እንውረር አላሉ፣ ጅቡቲን እንውረር አላሉ፣ ኃይል እያላቸው ማለት ነው። ነጻነታቸውን ግን ሌላውን ብሄር ብሄረሰብ አስተባብረው ነጻነትን አስጠብቀው ስለዘለቁ ነው። የሰውን ግዛት አልያዙ። የትኛውን ግዛት ያዙ? ሶማሌን ያዙ፣ ጅቡቲን ያዙ። ይህ በታሪክ የሚታይ ነገር ነው። ለዩናይትድ ኔሽን መመስረት እንደ አባቶቻችን እንደ አማራ አባቶቻችን ትልቅ አስተዋጽኦ አድርጓል። በስም መግለጽ ይቻላል። ለሊጎ ፍሌሽን
ስለሆነ የቦረናውን ጉዳይ አጠር አድርገህ አንሳና እሱ ላይ አንድ መፍትሄ ብለን በእኛ በኩል ያለውን ወደ ሌላ ሩስቶቻችን እንድንሄድ ሰዓት እየሄደብን።
ኦኬ፣ ያው እንግዲህ የቦረና ደስ የሚል ነገር አዲስ ኢንፎርሜሽን መነግራችሁ፣ ትናንትና ከትናንት ወዲያ ሁለቱን ቀን ጥሩ ዝናብ ዘንቧል። ጥሩ ምልክት ነው። በታየ በኩል ያው እንደተሰማችሁት ለሰባት ሚሊዮን የተቃረበ ብር ተሰብስቧል። ሌሎችም እሱን ካዩ በኋላ ስፍር ቁጥር የሌላቸው እርዳታ ሰጪዎች የቦረና ህዝብ በማክበር ጭምር ማለት ነው ለኢትዮጵያ ያደረገውን ነገር በማክበር ጭምር ብዙ ሰዎች እርዳታ እየጎረፈ ነው ማለት ይቻላል። ግን ለቦረና ብቻ ሳይሆን ለሌላውም ህዝብ ከዚህ በኋላ ለሌላውም ህዝብ ሌላ የተቸገሩ አካባቢ ያሉትንም ቦታዎች ኢትዮጵያ አስተዋጽኦ እንዲያደርግ መልእክቴን አስተላልፋለሁ። እንግዲህ ስለ አድዋ ደግሞ ከሰጠኝ ልገልጽ እችላለሁ። ስለ አድዋ ድልም የተወሰነ ነገር ማለት እችላለሁ። ስለ አድዋ ድልም ጠቅለል አድርጌ አንድ ሁለት ሶስት ደቂቃ የምትሰጠኝ ከሆነ
ሁለት ደቂቃ እሰጥሃለሁ። ጠቅለል አድርግ፣ ሁለት ደቂቃ።
እሺ፣ የአድዋ ድል ማለት ሚኒሊክን፣ አሁንም ደግሜ የምናገረው ሚኒሊክን እኛ ኢትዮጵያን ብቻ ሳይሆን መላው የአፍሪካ አፍሪካውያን የሚያከብሩት ማለት ነው፣ መላው ዓለም የሚያከብረው። ይሄ ደግሞ ዝም ብሎ አይደለም። ሚኒሊክን እንደ ታላላቆቹ የዓለም መሪዎች ለምሳሌ እንግሊዞች ዊንስተን ቸርችልን እንደ ልዩ ሰው ነው የሚያዩት፣ የሁለተኛው ዓለም ጦርነት አሸናፊ ስለሆነ። ሩሲያውያን ስታሊንን እንደ ልዩ ሰው ነው የሚያዩት፣ ሌኒንና ስታሊንን። እንደዚሁም ደግሞ አሜሪካውያን ሮዝቬልትን የሁለተኛው ዓለም ጦርነት ሂትለርን ስላሸነፈላቸው እንደ ልዩ ሰው ነው የሚያዩት። እኛም ደግሞ ሚኒሊክን ታሪክ ካነበብን ሚኒሊክ ለእኛ ብቻ አይደለም፣ እነሱ ለሀገራቸው፣ ሚኒሊክ ግን ለመላው የጥቁር ህዝቦች ድል ያስገኘ መሪ ነው። ጣይቱና ሚኒሊክ ድል ያስገኙ በጥበብም ጭምር በዲፕሎማሲም ጭምር ድል ያስገኙ መሪዎች ናቸው። እነዚህ ሪስፔክት ልናደርግ ይገባል እላለሁ። ጣሊያን የካቲት 23 1988 ዓ.ም አድዋ ላይ ወደ 56 የሚጠጉ መድፎችን ማለት ነው ከ56 እስከ 60 የሚጠጉ መድፎችን በአራት ታላላቅ የጣሊያን ጀነራሎች ዝም ብሎ እኮ አይደለም፣ በጦር ብቻ ሄዶ ተዋግቶ አይደለም። ታላላቅ መድፎች የተጠመዱበት ጦርነት ነው። ያንን 4 ሰዓት ከሌሊቱ 11 ሰዓት አካባቢ ተጀመረ። የቀኑ የጊዮርጊስ ቀን ስለነበረ 23 በዚህ ቀን ጦርነት አያደርጉም አበሾች የሚል ነበረ የጣሊያኖች ግምት ማለት ነው። ነገር ግን እነሱ ያን የጦርነቱን ለማድረግ ነበር የካቲት 23 ቀን እንደምታውቁት ጊዮርጊስ እንትን የሚባልበት ቀን ነው፣ የሚከብርበት ቀን ነው ነበር ሀሳባቸው እነሱ ማለት ነው። አስቀድሞ ግን ሚኒሊክ በሰላዮቻቸው አማካኝነት ኢንፎርሜሽን ስለነበራቸው የዛን ዕለት ሬዲ ሆኖ ተዘጋጅቶ ነበር የጠበቁት። የጣሊያን ጦር ሊወራቸው ሲመጣ ጦራቸውን አስነስተው አራቱን ጀኔራሎች ከቀኑ 5 ሰዓት ተኩል ላይ ኦልሬዲ ጦርነቱ ተጠናቆ አንደኛው ጀኔራል ተማርኮ አንዱ ጀኔራል እዛ ሞቶ ሁለቱ ጀኔራሎች ደግሞ ሽሽት ጀምረው ነበር ወደ ምጽዋ።
ሰፋ ያለ ጊዜ ወስደን ይሄንን ብንወያይ በሚቀጥለው ሳምንት ምን ይመስላል? በጣም ደስ ይለናል። ታሪኩንም ማወቅ እንፈልጋለን። በጣም ደስ ይለናል።
እንግዲህ ይሄ ነው የአድዋ ነገር፣ ይሄ ነው ገበየው ቢሞት ተተካ ባልታ መዳፍ መድፍ አገላባት ብቻ ለብቻ የተባለለት። አዎ ይሄ ነው።
ኔክስት በሚቀጥለው ሳምንት
ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ ብዙ ግጥሞች አሉ ስለ ሚኒሊክ።
በሚቀጥለው ሳምንት በሰፊው ብንወያይስ ፈቃደኛ ከሆን
ችግር የለውም። ይሄ ነው ማጠቃለያ ላይ እምልህ እንግዲህ ኤምባሲዎቹ ጣሊያን 7000 ምርኮኞቿን ለመውሰድ አዲስ አበባ ድረስ ይዘው መጥተው ነበር ምንሊክ እስረኞቹ የጣሊያን እስረኞቹ ማለት ነው። አዲስ አበባ ላይ የአዲስ አበባ ስምምነት የሚባል ጣሊያንና ኢትዮጵያ አድርገው ነበር።
በሚቀጥለው ሳምንት ቃል ግባልንና ይሄን ነገር ታሪኩን ታስረዳናለህ። በዚህ ንስማማ ቃል ትገባለህ?
ጥሩ
ቃል ትገባለህ ሆይ?
አዎ
በጣም ጥሩ። በሚቀጥለው ሳምንት
ራስህ ቤት አይደለም እንዴ?
በጣም ጥሩ። አርስትን ይዝና በዚህ ጉዳይ ላይ አንተ ትንሽ ማብራሪያ ትሰጠናለህ። በጣም አመሰግናለሁ ወንድሜ።
እሺ አመሰግናለሁ።
ሰላሙን
አመሰግናለሁ።
አድማጮቻችን የምታዳምጡ ስቶኮልም የሚገኝ ኢትዮጵያ ድምፅ ሬዲዮ ነው። እስከ 6 ሰዓት ድረስ ፕሮግራማችን ይቀጥላል። አስተያየት ካላችሁ በ0819100 በመደወል አስተያየታችሁ መወርወር ይችላላችሁ። ትንሽ ቆይተን ደግሞ አጭር ለኤምባሲዎች የተላከ መልእክት እናሰማችሁና አጠር ያለች ከዛ ውይይት እናደርጋለን። በተቻለ መጠን
ለመመለስ የሚያስችል ነገር አይተህበታል? ሰነዱ እንዴት ከመገምከዋል?
በዋነኛነት ሰነዱን ልዩ ከቻልሽ ዲስፕሌይ ታደርጊዋለሽ። አንዱ ይሄ ባለ
አድማጮቻችን አሁን አጠር አድርገን እናሰማችሁ ከኢትዮጵያ የተላከ ለውጭ ላሉ ቆንስላዎችና አምባሳደሮች ኤምባሲዎች የተላከ ዲያስፖራውን ምን ማድረግ እንዴት አድርጎ መያዝ እንደሚቻል መመሪያ መጥቷል የሚል ከ360 ላይ የተገኘ ዶክመንት ነው። እሱን እንግዲህ በተቻለ መጠን አጠር አድርገን እናሰማችሁና ውይይት ለማድረግ እንሞክራለን።
አምስት ገጽ ሰነድ አባሪ አንዱ አባሪ ነው። ከአባሪ ውጪ አራት ገጾች ያሉት ሰነድ በጥብቅ ሚስጥርነት ለየኤምባሲው ለአምባሳደሮች ወይም የቆንስላ ጽህፈት ቤት ደግሞ የሆነ ለቆንስላ ኃላፊዎች የተላከ ደብዳቤ ይፋ ተደርጎ ዝም ብሎ ሜዳ የሚበተን ደብዳቤ አይደለም፣ በጥብቅ ሚስጥርነትም የሚያዝ ነው። ይሄ መመሪያ የተሰጣቸው በፍጥነት የመንግስት አቅጣጫ ይሄ ስለሆነ ይህን እንድታስፈጽሙ የሚል ነው። ስለዚህ በዋነኛነት መጀመሪያ ማመስገን የሚያስፈልገው እንዲህ ያለውን የወሮ በላ ስርዓት ለማጋለጥ እንደዚህ ያሉ ሚስጥራዊ ሰነዶች ለ360 እንዲደርስ ያደረጋችሁ አካላት ልትመሰገኑ ይገባል። በተለይ አገር ውስጥ ነገር የተደፋፈነ የተደበሰበሰ ለማድረግ ሁኔታዎቹንም በጣም ታይትና አጣብቂኝ ውስጥ ለመክተት ጥረት አድርገው ነበር። አሁን በውጪ እነሱ የሚገመግሙትና በቅፋቸው ማስገባት የሚፈልጉት ዲያስፖራው ላይ ሲሰሩ ግን ቆንስላዎችም ከጃቸው መውጣታቸውን በዚህ በተከተሉት አጀንዳ ያለ መረዳት ሁኔታ ያለ ይመስለኛል። ሰው በዋነኛነት መሰመር ያለበት ይሄ ሰነድ አዘጋጅተው የላኩት ለሚመለከታቸው እንደምናየው ነው፣ ለፌዴራል ኤምባሲዎችና ቆንስላ ጀነራል ጽፈት ቤቶች ባሉበት ተብሎ የተላከ ነው እንጂ ይሄ ለሚመለከተው ሁሉ የተባለ ወይም ለዲያስፖራ አደረጃጀት የሚደርስ አይደለም። አደረጃጀቱማ በዚህ ሰነድ መሰረት የሚያቀላጥፉና የሚወጡት ነው፣ ወይም አፈር የሚያበሉት ነው፣ ወይም በጀመሩት መንገድ እስካሁን ሲያረጉት በነበረው መንገድ እንዴት አድርገው የዲያስፖራ አደረጃጀቶቹን እንደሚጫወቱባቸው ነው እዚህ ሰነድ ላይ ጻፉት። እንዴት አድርገው የፖለቲካ መቆመሪያ እንደሚያረጋቸው ነው። አሁን በውጭ ያሉት አደረጃጀቶች በተለይ የአብይ አህመድ መንግስት ላይ የምንጠለው ሲቪክ ማህበራቱ ነው። ሲንከሳቀሱ የነበሩ አካላት አሁን ውሃ በልቷቸዋል። አንደኛው የአብይ አህመድ አገዛዝ ምን አለ የዱርዬ አገዛዝ እንደሆነ የሚረዱበት እድል አግኝተው አሰላለፋቸውን ከኢትዮጵያውያን ጋር ያደረጓሉ። ነገር ግን ደግሞ በዚህ ላይ ሰነዱ እንደሚያትተው በተለያየ መንገድ በዲል ከኤምባሲ ጋር የሚንቀሳቀሱ የመንግስት ተልእኮ ለማስፈጸም የተሰማሩ አደረጃጀቶች እንዳሉም ተጠቁሟል። ስለዚህ እነዛን የኛ ናቸው ያሏቸውን አሁንም የኛ ሆነው የኛ አስፈጻሚ ሆነው ይቀጥላሉ። ስለዚህ አንድ ነገር
በታን ሰነዱ እንዴት ከመገምከው?
በዋነኛነት ሰነዱን ልዩ ከቻርጅ ዲስፕሌይ ታረጋለሽ። አንዱ ይሄ ባለ 5 ገጽ ሰነድ አባሪ አንዱ አባሪ ነው። ከአባሪ ውጪ 4 ገጾች ያሉት ሰነድ በጥብቅ ሚስጥርነት ለየኤምባሲው አምባሳደሮች ወይም የቆንስላ ጽህፈት ቤት ደግሞ የሆነ ለቆንስላ ኃላፊዎች የተላከ ደብዳቤ ይፋ ተደርጎ ዝም ብሎ ሜዳ የሚበተን ደብዳቤ አይደለም፣ በጥብቅ ሚስጥርነትም የሚያዝ ነው።
ከዜና በኋላ አድማጮቻችን የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምፅ ሬዲዮ ነው። ከዜና በፊት አጠር ያለች ውይይት እናደርግና ከዜና በኋላ ይችን ውይይት ለተወሰነ ደቂቃ እንቀጥላለን። ከዚያም ወደ ኢንተርቪው ወይም ውይይታችን ከኢትዮጵያ እናመራለን። እስቲ እንግዲህ አዳምጠናል አጠር ባለ ሁኔታ የወደ ኤምባሲዎችና ቆንስሎች ዳያስፖራውን እንዴት አድርገን መያዝ እንችላለን እንኳን ማሰር ነው ማለት በሚል አርስት ዶክመንተሪ እኮ እየተዋዩበት ነው የሚባለውና ምን አስተያየት አላችሁ? ምሻው
በጣም የሚገርመው ትልቅ መረጃ ነው ይሄ። አሁን አብይ እንዲደግፉ የነበሩት በፊት እንግዲህ እንዳለው ከሆነ ሙሉን እንደሰማነው ከሆነ አምልጧል ነው እየተባለ ያለው በዚህ በአው አምልጦናል ይላሉ። በዚህ በቤተ ክርስቲያኑ ምክንያት ያመለጧሉ ነው እየተባለ ያለው እና አሁን ያንን ምንድነው እንደሰማውስ ከሆነ ድጋሚ ያንን ሰው ማምጣት ነው ወደ በፊቱን ለመመለስ ነው መሰራት ያለበት የሚለው ዶክመንት ደብዳቤው ለኤምባሲ ነው የተላከው። በጣም በሴኩሪቲ ነው የተላከው እና ማንንም ሰው ያቆም እንደውም ላይ ላይ ተጻፎ ለኤምባሲዎችና በቃ ለነዛ ለቆንስላ ነው የተባለው እና የሆነ እንግዲህ እንደተናገረው መጀመሪያ ላይ ያው መስግኗል ወረቀቱ ላደረሷቸው ለ360 ለሰጧቸው ከልባ መስግኗልና ይሄ ነገር ቀጥታ ምንድነው እየተደረገ ያለው አሁን በየ ኤግዛምፕል ለምሳሌ አሁን በየኮሚኒቲው ምናምን አሁን አንዳንድ ኮሚኒቲዎች አሉ ከመንግስት ጋር የሚሰሩ አሁን ድረስ
ኦኬ
በየአገሩ ማለት ነው
ኦኬ
አይ ዶንት ኖ እዚህ ያለውን እየሰሩም ሊሆን ይችላል እንደዚህ አይነቶች ውስጥ ነው አየህ ኮሚኒቲ ውስጥ ነው የሚገኘው ብዙ ጊዜ
ህዝቡ ምንድነው ግን የሚሏቸው
እና ምንድነው የሚደረገው ወደዚህ ማምጣት በቃ
ምን ብለው ነው የሚያመጧቸው ገንዘብን ሰጣቸዋለን መሬትን ሰጣቸው ምንድነው
አይ በቃ በፊት የነበረውን ማደስ ነው አሁን እንደሰማውት ከሆነ እንደዛ ነው ማደስ ነው አሁን አብይ ስተታ ላደረገን በእንደዚህ ነው ኦነጎሽ ናቸው ኦነክ ሸኔ ነው ምናምን ነው የሚባለው ገባ አብይ እኮ እንደዚህ ነው አብይ እንደዚህ ነው አሁን ስም የማደስ ነገር ነው እንዲሰራ የተፈለገው
አብይ ስተታ ሰራም ኦነግ ሸኔዎች ናቸው የሚሉ ከሆነ ትናንትና በተክርስቲያን ሄደው ጊዮርጊስ በተክርስቲያን ሄደው የመርዝ ጭስ ህዝቡን እንትን ያሉት የተኮሱት ምን ያሉት ስልጣን ላይ ያሉት ኦነግ ሸኔዎች ናቸው ማለት ነው አብይ ወርዷል
አይደለም ለማለት የፈለኩት አልገባም። ይሄንን ነገር ብዙ ጊዜ የሚባለው
የማይሆን ነገር ለሚስተአትን ገር ይባላል
አይ ነው ይገባኛል
የማይሆን ነገር ተናግረው እንዴት ያሳምናል
አው ግን አሁን በፊት እሺ እኛ ያያለን አብይ አንተ ራስህ በፊት በቃ ሁላችንም ኢትዮጵያ አብይ እንደገፋለን ምንል ሰዎች በጠቅላላ ምን ነበር ሲባል እሱኮ በጣም አያቅም ከታች ያሉት ናቸው እንዲሚያደርጉት እንደዚህ ነው እሱ እንደዚህ ነው የሚሉ ኃይሎች ነበሩ ታስተውልደው እንደዚህ አይነት ኃይሎች ነበሩ አብይ አይደለም በጣም ብዙ ሰዎች ነበሩ ሊኖሩ ይችላሉ ሳይሆን በጣም ብዙ ነበሩ አብይ በጣም እንት ነው ይሰራል ግን ከስር አላሰራሉት አብይን አላሰራሉት ይላል አሁንም ዘሰብሽት አየ አብይን አላሰራሉት አብይን እየሰራ ነው እሱ እየተጋ ነው ግን ከስር ያሉት ኖነክሸኔ ምናምን እንዲያ አሁን ያንን ስም ነው ገባ ፖይንቱ እሱ ነው ለማደስ ነው አሁን አብይን ገና ቀብተው ሊያመጡልን ነው ገና አሪፍ ሰደው እሱ አብይ ይሄ ነው ሊሉን ነው እየሳሉት ነው ስለምትሰው ሊያሳዩን ነው
እነቱልን ገር ይሄንን ወጥቶ ምናገር ኢትዮጵያዊ ለማስመትና ለማየት እቸኩላለሁ ምን አይነት ሰው ነው ብዬ ለማየት
እንዴ አለ ዲኖር ይችላል ምንም አትጠራጠር
ዜና ከመቅራት ወጪ
ኦኬ ቀድም አሁን እንደተባለው ዋናው እነኚህ የሰነዱ ዋና አላማ ምንድነው? በዚህ በሲኖዶስ መከፈል ምክንያት ብዙ ሰዎች ወራጅ አለ ብለው ወርደዋል። አሁን እነሱን ለመመለስ ሌላ ስትራቴጂ ነው ይዘው የመጡት ለቆንስላው ለኤምባሲዎቹ የተላለፈው። ምክንያቱም ልክ አሁን ወያኔ ታረግ እንደነበረው አንድ ለአምስት ጥፍነጋ ሊጀምሩ ነው ማለት ነው።
ጥፍነጋ ነው ያልከው? አሰር ማለት ነው።
አዎ እና እኔ የምለው ምንድነው እሱ አስቀድሞ ነበረ መጥኖ መደቆስ አሁን ምን ያረጋል? ደስ ጥሎ ማልቀስ
አይደል
በየዘገ
versus and second list እና ከዚህ ነው በፊት
የቆ ምን ያለ ነው ሁሉም መንግስት ወያኔም ግዜ የሆነሽ ነገር ሄዳፕ ሲያረግባቸው ወደ ዲያስፖራውን እንዴት እንትን እናርግ የሆነ ሰበብ እንትን ይፈጠራል ግን አሁን ጊዜው አንዲት ነገር ጣብ ስትል ወዲያው ሶሻል ሚዲያው ምኑ እንትና ሰው ደሞ እንደ በፊቱም አይደለም ባ
ሶሻል ሚዲያውን ጭርቅም አርገው ጀምረው ነበር
እንግዲህ አማዝጋ ብቻ ዞሮ አሁን ሰውም ደሞ በጣም ኮንሺየስ ነው እንደ እንትና አይደለም ያ አሁን እንዴት ነው የፖለቲካ ተንታኙም እንደበዛው ሰውም የፖለቲካው ኮንሺየስ ሆኗል እንደ ድሮ ዝም ብሎ በነገርከው አይደለም እና አይቶ አመዛዝ ነው ምናምን እንትን የሚል ኢቨን አንተ ምንም ኤክስፔክት ማታረገው አልተማረም ምናምን ትለው ሰው ከተማረው ፕሮፌሰር ነኝ ምናምን ከሚለው የበለጠ ያስባል። እንደውም በአሁኑ ሰዓት እንደውም እንትን እኔ እየዘቀጡብኝ ያሉት አወቅን ተማረን ኤሊት ነን ምናምን የሚሉት ሰዎች ናቸው። እነሱ ናቸው እስኪ ከላይ ወጥተው ታች ዘሩግያ ውስጥ እየገቡ የሀገር እያጠፉ ያሉት።
ይቅርታ ላቋርጥ። እነዚህ የተማሩ ሰዎች የሚባሉ አንድ ሰው ሜዲካል ዶክተር ሲባል እኛ አበሻ ሜንታሊቲ ዶክተር ሲባል በቃ ሁሉን የሚያውቅ ነው። አንድ የሆነች ነገር ነው የሚያውቀው፣ አንድ ሳብጀክት ነው። በዛሽ ነው ዶክተሬቱን የሰራው ገባ። እና ፖለቲካውንም ተንታኝ እናደርገዋለን፣ አዋቂ እናደርገዋለን፣ በቃ መስራች እናደርገዋለን። እና እሱም ስህተት አለበት።
አድማጮቻችን፣ አሁን ከጥቂት ደቂቃ በኋላ አሳልፈናል፣ ጥቂት አሳልፈናል። ለማንኛውም ዜና እናሰማችሁና ይችን ውይይት ለአንድ 10 ደቂቃ ያህል እፈቅዳለሁ። ከዛ በኋላ ወደ ኢንተርቪው እንሄዳለን።
እንደምን አረፈዳችሁ አድማጮች። ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይት ዜናዎች ቀጥለው ይሰማሉ። 127ኛው የአድዋ ድል በዓል ባሳለፍነው ሳምንት ሲከበር በተለይ መንግስቱ በዓሉ በአዲስ አበባ ምኒልክ አደባባይ እንዳይከበር በማድረግ በዓሉን ወደ መስቀል አደባባይ በማሻገርና የተመረጡ አበል ተከፍሏቸው ከክፍለ ሀገር የመጡ ሰዎችና ካድሬዎች ብቻ እንዲሳተፉበት በማድረግ እንዲሁም ለማስፈራራት በሚመስል መልኩ ወታደራዊ ትርኢት ማሳየቱ ተዘግበዋል። ይሁንና በሺ የተቆጠሩ የአዲስ አበባ ወጣቶች የተለያዩ ወከባዎችና ዱላዎችን በማለፍ ወደ ምኒልክ አደባባይ በመትመም ለማክበር የሞከሩ ሲሆን የመንግስቱ ልዩ ኃይሎች በጥይትና በአስለቃሽ ጭስ በመታገዝ በወሰዱት እርምጃ 2 ሰዎች ሲገደሉ በርካቶች ከባድና ቀላል የመቁሰል አደጋ ደርሶባቸዋል። ይባስ ብሎም በኢትዮጵያ ታሪክ ተደርጎ በማይታወቅ ሁኔታ ለቅዳሴና ጊዮርጊስን በዓል ለማክበር በቤተክርስቲያን በተሰበሰቡ ምዕመናን ላይ የአስለቃሽ ጭስ የተተኮሰ ሲሆን በዚህም የታቦት ማንገሱ ሂደት ሳይጠናቀቅ ታቦቱን እንዳይገባ ሆኖ በርካታ ቀሳውስት፣ አዛውንቶችና ሕጻናት መጎዳታቸው ተዘግቧል። በሌላ ዜና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንግስት ጸጥታ ኃይሎች በምኒልክ አደባባይ ወደሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ቅጽር ግቢ 2 ጊዜ በተኮሱት አስለቃሽ ጭስ አንድ ምዕመን በጭስ ታፍነው ህይወታቸው አልፏል ስትል ቤተክርስቲያኒቱ ባወጣቸው መግለጫ አስታውቃለች። በድርጊቱ ካህናትና ምዕመናን ለአካላዊና ስነ ልቦና ጉዳት መዳረጋቸውንና ከ15 ያላነሱ የሰንበት ትምህርት ቤት አገልጋዮች፣ ተማሪዎች ተጎድተው ሆስፒታል እንደገቡ ቤተክርስቲያኒቱ አስታውቃለች። መንግስቱ ባወጣው መግለጫ ችግሩን ከሌሎች አካላት ላይ ማላቀቁ እንደማትቀበለው የገለጸችው ቤተክርስቲያኗ እጅግ አሳዛኙ ድርጊት የመንግስት እውቅና ያለውና በዝምታ እና በሀዘን ብቻ የምታልፈው እንደማይሆን አስታውቃለች ብሏል። መንግስት በ15 ቀናት ውስጥ በድርጊቱ እጃቸው ያለበትን ባለስልጣናት ለህግ እንዲያቀርብም ቤተክርስቲያኗ ጠይቃለች። የኢትዮጵያ ሰብአዊ መብቶች ኮሚሽን የመንግስት ጸጥታ ኃይሎች በምኒልክ አደባባይ በተከናወነው የታላቁ የአድዋ ድል በዓል አከባበር ወቅት በበዓሉ ታዳሚዎች ላይ በወሰዱት አላስፈላጊና ከመጠን ያለፈ ያህል እርምጃ በጥቂቱ 1 ሰው ሞቷል ሲል ባወጣው መግለጫ አስታውቋል። ኮሚሽኑ ጸጥታ ኃይሎች አረጋውያንና ህጻናትን ጨምሮ ፍጹም በሰላማዊ ሁኔታ በዓሉ ለማክበር በተገኙ ታዳሚዎች ላይ በፈጸሙት ድብደባና በተኮሱ ጥይትና አስለቃሽ ጭስ በርካቶች የአካል ጉዳት ደርሶባቸዋል በማለት ከሷል። ጸጥታ ኃይሎች ዳግማዊ ምኒልክ አደባባይ በሚገኘው ቅዱስ ቤተክርስቲያን የታደሙ ምዕመናን ጭምር በኃይል በትነዋል ብሏል። የግል ባንኮች በአሁኑ ወቅት ለ1 ዶላር የሚያስከፍሉት ኮሚሽን ወደ 65 ብር ማደጉ ሲዘገብ የአንድ የአሜሪካን ዶላር የባንኮች መሸጫ ዋጋም ከ110 ብር ወደ 115 ብር ጨምሯል ተብሏል። የውጭ ምንዛሬ ግብይቱ የሚፈጸመው በባንክ የውጭ ምንዛሬ ባስቀመጡ ግለሰቦችና በውጭ ምንዛሬ ፈላጊዎች መካከል በደላሎች አገናኝነት ነው ተብሏል። አስመጪዎች ሀገር ውስጥ በብር ክፍያ ፈጽመው ውጭ ሀገር ባሉ ሰዎች ለሚፈልጉ ሰዎች እቃ በውጭ ምንዛሪ ክፍያ ተፈጽሞላቸው እቃ ለማስገባትም በ1 ዶላር በተመሳሳይ 105 ብር ይከፍላሉ ተብሏል። ባንኮች የሚሸጡት የውጭ ምንዛሪ ከጥቁር ገበያዋ ጋር ተመሳሳይ የሆነ መምጣቱም ተዘግቧል። የኦሮሚያ ክልል ጸጥታ ኃይሎች ሰሞኑን በጉጂ ዞን ቦሬ ከተማ ለተቃውሞ አደባባይ ከወጡ ነዋሪዎች ጋር በፈጠሩ ግጭት 3 ሰዎች ተገድለዋል ሲሉ የሀገር ውስጥ መገናኛ ብዙሃን ዘግበዋል። የከተማ ጸጥታ ቢሮ በበኩሉ ሰልፈኞቹ ያልተፈቀደ ሰልፍ በማድረግ በከተማው ሁከት ለመፍጠት ሞክረዋል ማለቱን ዘገባዎች ጠቁመዋል። ሰልፈኞች አደባባይ የወጡት የክልሉ መንግስት ከሰሞኑን ምስራቅ ቦረና ዞን የተባለ አዲስ የዞን አስተዳደር መፍጠሩን ተከትሎ የቦረና ዞን ዋና ከተማ ነገሌ ቦረና ወደ አዲሱ ዞን ትከለላለች ተብሎ የተሰራጨውን ዜና ተከትሎ ነው። በደቡብ ወሎ ዞን አምባሰል ወረዳ ለአድዋ ጦር ምክንያት በሆነው የውጫሌ ውል በተፈረመበት ይስማ ንጉሥ የአጼ ምኒልክና የእቴጌ ጣይቱ መታሰቢያ ሐውልት የካቲት 22 2015 ተመርቋል። 127ኛው አዳደል በአለም በእስማ ንጉስ በተለያዩ ዝግጅቶች ተከብሯል። እስማ ንጉስ ላይ ተገነባ ያጽ ምንልክና የተገጣይቱ የማስተርሻ ሁልት የአማራ ክልል የመንግስት ኮሙኒኬሽን ቢሮ መከታላፊ ወይዘሮ ሁሊና መብራቱና የደውሎ ዘማና አስተዳደሪ አብዱ ሁሴን መረቀው ከፍተዋል። የተገጣይቱ ሁልት ኮንት አንቶሎኒን ሂድ መንገዱን ጨርቅ ያርግል ብለው መናገራቸውን የሚገልጽ ሲሆን ያጽ ምንልክ ሁልት በዙፋናቸው ተቀምጠው ደግሞ ንግስቲቱን በጥሞና ሲያዳምጡ የሚያሳይ ነው። ለመታሰቢያ ሁልቱ ግንባታ 3 ሚሊዮን ብር ወጪ መደረጉና ወጪው በክልሉ ባህልና ቱሪዝም ቢሮ መሸፈኑ ተገልጿል። ያጽ ምንልክ ሁልት 2 ሜትር ከ70 ሴንቲሜትር እንዲሁም የተገጣይቱ 2 ሜትር ከ80 ሳንቲም ርዝመት እንዲኖረው ተደርጎ መሰራቱ ተዘግቧል። የአዲስ አበባ ከተማ አስተዳደር በከተማው በሚገኙ ህንጻዎች ላይ የደብረት ታክስ ለመጣል የህንጻ ቆጠራ መጀመሩ ተዘግቧል። በህንጻ ቆጠራው ግንባታቸው የተጠናቀቁና ያልተጠናቀቁ ህንጻዎች መካተታቸው ዘገባው ጠቅሷል። ከሁለት ሳምንት በፊት አንድ ፎቅና ከዚያ በላይ ባላቸው ህንጻዎች ላይ ተጀመረው የመጀመሪያ ዙር የህንጻ ቆጠራ በሶስት ወራት ውስጥ ይጠናቀቃል ተብሏል። የህንጻ ቆጠራውን የሚያካሄደው የአስተዳደሩ የህንጻ ግንባታ ፍቃድና ቁጥጥር ሰጪ ባለስልጣን እንደሆነ ዜና ምንጩ አመልክቷል። ባለስልጣኑ በሁለተኛው ዙር ቆጠራ ቪላዎችንና ሌሎች መኖሪያ ቤቶችንም የመቁጠር ቅድ እንዳለው ተዘግቧል። አምነስቲ ኢንተርናሽናል የተባበሩት መንግስታት ድርጅት ሰብአዊ መብቶች ምክር ቤት ለኢትዮጵያ ቋቋመውን የሰብአዊ መብት ጥሰቶች መርማሪ ኮሚሽን የጊዜ ቆይታ እንዳያቋርጥ ጠይቋል። አምነስቲ ኢትዮጵያ መንግስት የኮሚሽኑ ቆይታ ለማቋረጥ የሚያደርገውን ጥረት የጦር ወንጀልን ጨምሮ ከባድ ሰብአዊ መብት ጥሰት ለተፈጸመባቸው ሰዎች ፍትህ ለማስገባት ቁርጠኛ እንዳልሆነ ያሳያል ብሏል። አምነስቲ የኮሚሽኑ ምርመራ በአፍሪካ ህብረት አስተባባሪነት በኢትዮጵያ መንግስትና ህወሓት መካከል የተፈረመውን ሰላም ስምምነት ያሰናክለዋል የሚለውን የኢትዮጵያ መከራከሪያ ውድቅ አድርጓል። ኢትዮጵያ የኮሚሽኑ ቆይታ እንዲቋረጥ ሰሞኑን ለዓመታዊ ጉባኤ ለተቀመጠው የተመድ ሰብአዊ መብቶች ምክር ቤት ረቂቅ የውሳኔ ሀሳብ ታቀርባለች ተብሎ ይጠበቃል። በመጨረሻም በአሜሪካ ሜሪላንድ ግዛት የሞንትጎመሪ ካውንቲ የማርች ወር በሙሉ የአድዋ በዓል የሚከበርበት ጊዜ እንዲሆን እውቅና መስጠቱም ተዘግቧል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
በስዊድን ነዋሪ ለሆናችሁ ኢትዮጵያውያንና የኢትዮጵያ ወዳጆች ሁሉ ጉዳዩ የጋራ ችግራችንን በጋራ ለማስወገድ ዝግጅት ስለማድረግ የኢትዮጵያ ማህበረሰብ በስዊድን ባለፉት አመታት በተናጠል እንዲሁም በጋራ የተለያዩ ዝግጅቶችን ለኢትዮጵያውያን በማድረስ ይታወቃል። በቅርቡ በበርካታ አገራዊና ዓለም አቀፋዊ ችግሮች የተነሳ ብዙ አመርቂ ዝግጅቶችን ባለማድረጋችን ብዙሃኑ የማህበረሰባችን ወዳጆችና አባላት በጠየቁት መሰረት በስዊድን የሚገኙ ማህበራትና ተቋማት ከኢትዮጵያ ማህበረሰብ ጋር በጋራ ለመስራት የሚያስችል ፕሮግራም ለማዘጋጀት አቅደናል። በዚሁ መሰረት ሁሉንም ማህበረሰብ የሚያቀራርብና አንድነታችንን የሚያጎለብቱ ተግባራትን ለማከናወን የሁሉም ኢትዮጵያዊ ተቋም አላማ እንደሆነ በመገመት ለትብብሩ ፍላጎታችሁን በሚቀጥለው የኢሜል አድራሻ ethiopiancommunity.sweden@gmail.com ወይንም በኤስኤምኤስ 0707363887 እንድታሳውቁ ሲል የኢትዮጵያ ኮሚኒቲ በስዊድን የሥራ አስፈጻሚ በትትና ይጠይቃል። በቀጣይም ስለ ዝግጅቱ የሚከናወኑ አስፈላጊ መረጃዎችን ውይይት ስለምናደርግ ስልክ ቁጥር ማስቀመጣችሁን አይዘንጉ። ለበለጠ መረጃ በፈለጉት ሰዓት መረጃ መጠየቅ ይቻላል። የኢትዮጵያ ማህበረሰብ በስዊድን ስቶክሆልም።
አ
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምፅ ሬዲዮ ነው። ቅድም ከዜናው በፊት የጀመርናትን አጭር ውይይት ለተወሰነች ደቂቃ እንቀጥላለን። እምሻው የምትለው ካለ በዚህ በዶኩመንቱ ላይ ስዊድን ያለው ኤምባሲም ደርሶታል ብለህ ትገምታለህ?
እኔ እሱን እርግጠኛ አይደለሁም። ምንም አይነት እንትና ግን ኦልሞስት በዓለም ባሉ ቆንስላ በጠቅላላ በአውሮፓም በምንም ነው እዚህ ለመድረሱ ግን ምንም መረጃ የለኝም። ግን በዚህ ዙሪያ አሁን እኛ እኔ አሁን ይሄ ነገሮች እየተሰሩ ናቸው። የመንግስት ካድሬዎች አሉ በየትኛው አካባቢ የመንግስት ካድሬዎች በየትኛው አካባቢ ስላሉ የመንግስትን ስራ ስለሚሰሩ የግድ እኛ እናቃቸውም። ግን ያው በተለያዩ ህዝብን በሚሰበሰብበት ቦታ ማህበረሰቡን በሚያገኙበት ቦታ ነው ይሄን ስራ የሚሰሩት በእርግጠኝነት። ስለዚህ እኛም እንግዲህ ሁላችንም ይሄን ነገር ማየት አለብን። አሁን እየመጣ ያለው ነገር የከፋ ነገር ስለሆነ የግድ በምን መልኩ ነው መከተል ያለብን? ራሳችንን እንዴት ነው ማዘጋጀት ያለብን? ትግሉን እንዴት ነው መቀላቀል ያለብን? ከዚህ በኋላም ደግሞ በዚህ ዙሪያም ደግሞ የምታውቁ ሰዎች ልትኖሩ ስለምትችሉ አንዳንድ እንቅስቃሴዎች የመንግስት እንቅስቃሴዎች አለ ብላችሁ የምታስቡ ሰዎችም ትኖራላችሁ። ስልክ በመደወል ሐሳባችሁን እንድትሰጡ በዚህ አጋጣሚ ጠይቃለሁ።
ኤልያስ እንዲህ አይነት ሪሊ በጣም አስቃቂ ወንጀል ተሰርቶ በቅዱስ ጊዮርጊስ ቤተክርስቲያን መግደል ለምደነዋል በኖርማል በተለያየ ቦታ መግደሉን፣ ግን ቤተክርስቲያን ውስጥ ገብቶ አማኙ በተሰበሰበበት የሚደበድብ የሚገል ጭስ እንደ ጣሊያን ጭስ እንትን የሚል በደል በተሰራበት ሁኔታ እንዴት አርገው ህዝቡን እንደገና ለመመለስ ፕሮፓጋንዳ ለመስራት ይችላሉ ብለ ተገምታል? ምን አይነት አቀራረብ ይነዘው ነው እነዚያውን ካድሬ የሚባሉ ለነሱ ነው እንግዲህ የሚሰጠው ይሄ ስራ? እንዴት ብለው ህዝቡን አፕሮች ያደርጉታል ብለ ተገምታል? ምን ብለው ያሳምኑታል?
እውነት ነው በጣም ከባድ ነው። ምክንያቱም በኢንተርናሽናል ህግ እንኳን ማንኛውም ሰው ወይም የታጠቀ ኃይል ወደ ቤተክርስቲያን መግባት አይችልም። ይሄ ኢንተርናሽናል ህግ አለ። ለምሳሌ ባንዳች ምክንያት ቤተክርስቲያን የተጠለለ ሰውን ገብተ ማንኛውም የታጠቀ ኃይል ማውጣት አይችልም። እና ይሄ እነኚህ ሰዎች ያው እንደምናያቸው ጥቁር ጣሊያኖች ናቸው። እና ብዙ ህጎች ህግን ከመጣሳ አልፎ ይሄ ኢሰባዊ ተግባር ጣሊያን ያላደረገውን ነገር እያደረጉ ነው ያሉት። እና አሁንም እነሱ ያው ቢቻላቸው ጡንቻችንን አሁንም አፈርጥሙልን፣ ምክንያቱም አማራ የአማራውን ብሔር አሁንም አጽርተን አልጨረስም ነው። ስለዚህ ይሞክራሉ፣ በእርግጠኝነት አይሳካላቸውም። ምክንያቱም
የኔ እንትን ምን መሰለ፣ እነሱ ይሞክሩ የኔ ጭንቅላት ውስጥ እየተመላለሰ ያስቸግረኝ፣ እነማን ናቸው ይሄንን ስራ በምድር ላይ እንዲሰሩላቸው የተመረጡት የዲያስፖራ ሰዎች ካድሬዎች? ምን ብለው ነው ኢትዮጵያዊን እኔ ጋር መጥተው ምን ብለው ሊነግሩኝ ነው ይሄን ነገር ተቀበልን አንተ ጋር ሌላው ጋር ዲያስፖራ የሚኖረው ምን አይነት ቋንቋ ይዘው ነው የሚያስረዱት ነው ይሄን ችግሬ? እነዛ ይጠይቁ። ግን እንደኔ አይነቱ እንዴት እንትን ይላል እንዴት ሊያሳምኑ ይችላሉ በምን ቋንቋ? ይታያል አሁን አንተን መጥተው ወይም ሌሎችን ኢትዮጵያኖች መጥተው ያ ግድያው ያ ምኑ ምኑ ምናምን ብለው ሊያሳምኑ የሚችሉ ይመስልሃል ወይ?
እኔ አይመስለኝም። እነሱ በእርግጥ የሚሞክሩበት መንገድ ምንድን ነው? የኢትዮጵያን ሕዝብ በደካማ ጎኑ ነው የሚገቡት። ለምሳሌ ምን ሊሉት ይችላሉ? እንዶችን አንድ ያለችንን እችን አገር እናድናት አገር ከምትጠፋ ምናምን እያሉ ነው። አሁን ዲያስፖራ ራሱ እዚህ እያለ ያለው ምንድን ነው? ያለችን አንድ አገር ነች እና አገራችን ከምትፈርስ መንግስትን ይህን መንግስት መደገፍ ይሻለናል፣ የባሰ ይመጣብናል የሚል ነገር አላቸው። አሁንስ ኢትዮጵያ ምን እየሆነች ነው ታዲያ?
ወደ አንተ ልምጣ። በወያኔ ጊዜ ኢሬቻ ላይ የተደረገውን ታስታውሳላችሁ? ሁላችንም እናስታውሳለን። ለእምነቱ ብሎ የተሰበሰበውን የኦሮሞ ህዝብ ጨፍጭፈውታል ወያኔዎች። እዛ ላይ በአብዛኛው የተጎዳው ገደል ስለሆነ ነው። ይሄኛው ቤተ ክርስቲያን ስለሆነ ገደል ስላልነበረ ብዙ ሰው አልተጎዳም። ያን አይነት በደል የደረሰበት ከዛ ይወጣነን ነው የሚሉት። እንግዲህ እንዴት ይሄን ነገር መልሶ ይሰራሉ? ምን ይመስላል? የሰው ልጅ ከስተቶ አይማርም?
ያን ነው ከምል ህሊና የሚባል ነገር አለ እንግዲህ ህሊናቸው ይሰራው ኮና እንግዲህ አይታ ሌላም ሌላም ነገር በተለይ አንዱ ከፈረስ ላይ ሆኖ ደግሞ በሰደፍ እንትን ሲለው አይታና ብዙ ጭቃ ከዚህ ፊት ያየነው እንትን አሁን ያንዳን እየተደጋገመ ነው ያየነው። ግን በዚህ አጋጣሚ ደግሞ ቤተክርስቲያንም ይሄን ለዚህ መግለጫ አውጥታለች። ቤተክርስቲያንም መግለጫ አውጥቷል እና ለመንግስት እንትን ብሏል ባስቸኳይ መንግስት መልስ ያንን ነው ያለው። ይሄ ደግሞ ለዲያስፖራው በምን ያሳምኑኛል ምናምን እንግዲህ አዲስ ቋንቋ አምጥተው እንግዲህ እስከሚያናግሩ እንደዛን ጊዜ ነው ምናየው። ለማንኛውም መስመር ላይ ሰው አለ ይጠብቃል። ተናስተልኝ አድማጭ
ተናስተልኝ እንግዲህ ደግሞ ዙራ ላይ አሳለ መስጠት
ነው። በቃ ይቀጥሉ ይቀጥሉ።
ኦኬ እንደምንሰማው ራሱ አሁን በኤምባሲ ምንም እንደዚህ ቢተላለፍ የዳስፖራውን ቢሆን ኢትዮጵያ ህዝብ የፖለቲካ ንቃቱ ከፍ ያለ ፖለቲካ ተሳትፎም እየጨመረ ሄዷል። እውነታው እየተገለጠለት ሄዷል። መጀመሪያ አካባቢ እውነት መስሎት ድጋፍ ያደርግ ነበር። አሁን ግን ፍጹም ቅድም አህመድ ተናግሮታ ሰይጣናዊ የሆነ አመል እንትን ነው ያለው። ምክንያቱም አሁን ራሱ የቤተክርስቲያን ላይ የተተኮሰውን ምንጭ ስንትን በእንመለከት የተካሄደው በሰላም የተካሄደ ሶስት ቦታ ነው። ዳግማዊ ሚኒሊክ ሐውልት ጋር፣ አድዋና መስቀል አደባባይ ነው። ነገር ግን ይሄኛው ቤተክርስቲያን ጸሎት እያደረጉ ጸጥታ፣ ምንም ነገር ፍሻ የሌለበት ቦታ ላይ ይህ ለምን ተደረገ የሚለውን በጥልቅ መመርመርና ይህ ቡድን ምን እንደሆነ ብልጽግና የሚለው ራሱ ብልጽግና የሚለውን ምሳይ በቡቢባቤ ብስትል ስድስት ላይ ነው የሚያልፈው ለሉ ሌላ ለስቱ ስድስት ላይ ነው የሚያልፈው። ጸጥቂ ስድስት ላይ ያልፋል። ብልጽግናን የሚለው የስድስት እሳ ስድስት ግንባር ናቸው ነው የሚለው የሰይጣን ግንባር ነው። እና ይህንን ራሱ መመርመር ምክንያቱም ያለቃሉት ህጻናት ሴቶች ናቸው ደማቸው እየፈሰሰ ያለው። ሰላማዊ ቦታ ላይ የሄደ ነው ሽብር የሚፈጥረው። ህዝቦችን ንጹሃን ከመግደልም አልፎ ቤተክርስቲያኖች ቤተክርስቲያንን የመክፈል ይህ በመንግስታዊ መዋቅር የሚሰራ ነው። አንድነትን ህብረትን የሚበትን ነው። ይህንን ጠልቃችሁ ማየት ራሱ ያስፈልጋል። የስድስት ስልሳ ስድስት ግንባር ናቸው ነው የሚለው በፊደላቱ ራሱ እና ፍጹም የኢትዮጵያን አንድነት አሁን አጼ ምኒልክ ለኢትዮጵያ ለአፍሪካ ነጻነት ብሎም ለመላ ዓለም የጥቁር ህዝብ አንድነትን በባንዲራም ዙሪያ ብታዩ አረንጓዴ፣ ቢጫ፣ ቀይ የነጻነት አርማ ነው። አንድነት ምልክት ነው። ይህን የማጥፋት ነው። ይህ ብልጽግና የስድስት ስድስት ስልሳ ስድስት ግንባር ናቸው የሚለው ኢትዮጵያን የሚያጠፋ ስለሆነ ህዝቡ ቴክ ታክቲካዊ ቅድም ወንድሜ እንደገለጸው ከፍተኛ ትግልና ንቃት ያስፈልጋል። ይህ ሴጣናዊ ቡድን ነው ኢትዮጵያ ውስጥ ያለው። የጣሊያንን ጥቁር ጣሊያን ነው አሁን በዚህ ሰዓት የኢትዮጵያ በደስታ በአንድነት የአንድነቱን የነጻነቱን የድል በዓሉን አፍሪካኖች ሌሎች ነጻነት የድል በዓሉን እንዳያከብር እንደዚህ ያጨለመበት ሰው መሞት የለበትም። በዚህ በደስታ በድል ቀን ከኢትዮጵያ ዋናው መሪ ቀንዲል አጼ ምኒልክና እቴጌ ጣይቱ በመላ ዓለም ለሚከበሩበት ጣሊያን ሮም ላይ ተከብሯል። እንግሊዝ ለንደን ላይ ተከብሯል። ሌሎች አፍሪካ አሜሪካ ውስጥ ሁሉ ተከብሯል። ለምን ይሄ ሆነ የሚለው ይህ ጽንሰ ሀሳብን ነው እያራመደ ያለው መንግስት። ብልጽግና ለሉ ፊደሉ ጽፋችሁ እያንዳንዱ ንግድ የስድስት ስልሳ ስድስት ግንባር ናቸው። ባንዲራውን አይወድም፣ አንድነት አይወድም፣ የሴቶችና ህጻናትን ደም የሚገብር ቡድን ነው። ይሄ መመርመርና ማወቅ ያስፈልጋል። በኤምባሲም በኩል በሌላ ቢመጣ ህዝቡ ንቃቱ ጨምሯል። እንደ ድሮ እየሰለሉ ፎቶ አንስቶ የለም ቀርቷል። ትግሉ በመላ ዓለምና በመላ ኢትዮጵያ ውስጥ ሁሉ ይህንን ሴጣናዊ ቡድን የሚቀጥልበት ጊዜ ነው። በአንድነት አመሰግናለሁ።
እና አመሰግናለን አድማጭ ለሰጡን አስተያየት።
Thank you.
በስዊድን ነዋሪ ለሆናችሁ ኢትዮጵያውያንና የኢትዮጵያ ወዳጆች ሁሉ ጉዳዩ የጋራ ችግራችንን በጋራ ለማስወገድ ዝግጅት ስለማድረግ የኢትዮጵያ ማህበረሰብ በስዊድን ባለፉት አመታት በተናጠል እንዲሁም በጋራ የተለያዩ ዝግጅቶችን ለኢትዮጵያውያን በማድረስ ይታወቃል። በቅርቡ በበርካታ አገራዊና ዓለም አቀፋዊ ችግሮች የተነሳ ብዙ አመርቂ ዝግጅቶችን ባለማድረጋችን ብዙሃኑ የማህበረሰባችን ወዳጆችና አባላት በጠየቁት መሰረት በስዊድን የሚገኙ ማህበራትና ተቋማት ከኢትዮጵያ ማህበረሰብ ጋር በጋራ ለመስራት የሚያስችል ፕሮግራም ለማዘጋጀት አቅደናል። በዚሁ መሰረት ሁሉንም ማህበረሰብ የሚያቀራርብና አንድነታችንን የሚያጎለብቱ ተግባራትን ለማከናወን የሁሉም ኢትዮጵያዊ ተቋም አላማ እንደሆነ በመገመት ለትብብሩ ፍላጎታችሁን በሚቀጥለው የኢሜል አድራሻ ethiopiancommunity.sweden@gmail.com ወይንም በSMS 0707363887 እንድታሳውቁ ሲል የኢትዮጵያ ኮሚኒቲ በስዊድን የሥራ አስፈጻሚ በትትና ይጠይቃል። በቀጣይም ስለ ዝግጅቱ የሚከናወኑ አስፈላጊ መረጃዎችን ውይይት ስለምናደርግ ስልክ ቁጥር ማስቀመጣችሁን አይዘንጉ። ለበለጠ መረጃ በፈለጉት ሰዓት መረጃ መጠየቅ ይቻላል። የኢትዮጵያ ማህበረሰብ በስዊድን ስቶክሆልም።
አድማጮቻችን ይቅድም ስለ አድዋ የሚናገር የነበረው ወንድማችን በሰዓት እጥረት ምክንያት አቋርጠነው ነበር። ብዙ አድማጮች እየደወሉ ለምን እንደምታቋርጡት ማወቅን ፈልጋለን የሚያቀውን ያስረዳን ብለዋል። በዚህ ላይ ደግሞ በተጨማሪ እንግዳችን እንዳጋጣሚ ሆኖ ኢትዮጵያ ልናገኛቸው ስላልቻለን እንግዲህ እናንተም በጠይቃችሁ መሰረት ለዚህ ለወንድማችን እድሉን እንሰጣለን። በድጋሚ እንግዲህ ረጋ ብለህ ያለውን ስለ አድዋ የጀመርከውን በተለይ ታሪክ ነክ የሆኑትን ነገሮች እንድታስረዳ እድል እንሰጣለን ወንድሜ።
ሄሎ
እና ማይክሮፎኑ ያንተ ነው።
እሺ አመሰግናለሁ። ቀደም እንግዲህ ዋና ዋና ነገሮችን ተቀሳ አድርገን አልፈን ነበረ። ስለ አድዋ ይወራል በጣም ሰፊ ነው። በጣም እጅግ ሰፊ ነው። ይሄ ደጋግመን ሁሌም እንደምንለው የአድዋ ድል ማለት ስናከብር ራሱ ካከባበሩ ማንኛውም በዓለም ላይ ያሉ የአፍሪካ ሀገሮች እንኳን 53ቱም የአፍሪካ ሀገሮች የሚያከብሩት የነጻነት በዓል ነው የሚያከብሩት። የነጻነት ነጻ የወጡበት በዓል ማለት እኛ ግን እንደዛ አይደለም እናከብረው። ቪክቶሪ ዴይ ነው፣ የድል በዓል ነው። እነሱ ተይዘው ከያዣቸው ነጻ የወጡበትን ቀን ነው የሚያከብሩት። የእኛ ግን እንደዚያ ቪክቶሪ ዴይ ነው እናከብረው፣ የድል በዓል ያሸነፍንበት። ለእኛን ለመያዝ መጥተው ሞክረው አልተሳካላቸውም። ያንን የቪክቶሪ ዴይ ነው ከአከባበሩ ስያሜ ጀምሮ ማለት ነው። እንግዲህ ያ ሁላችሁም እንደምታውቁት አድዋ የሚገኘው ከአዲስ አበባ 1067 ኪሎ ሜትር ነው ርቀቱ ማለት ነው።
አድማጭ ይቅርታ እንዴ፣ የአፍሪካ ሀገሮች ብቻ አይደሉም ስለ ነጻነት እንትን የሚሉት። ኢቨን አሜሪካም እና ካናዳም ሁሉ የነጻነት እንትን ነው የሚያከብሩት፣ የድል እንኳን አያከብሩም።
አዎ ያንን ለመግለጽ ነው። ልክ ነው፣ ትክክል ነው፣ ትክክል ነው። የትኛውም ሀገር የሚያከብረው የነጻነት ቀን ነው፣ የነጻነት ቀን፣ ነጻ የወጡበትን ቀን ነው የሚያከብረው። እኛ ግን እንደዛ አይደለም የምናከብረው፣ ቪክቶሪ ድል ያደረግንበትን ቀን ነው የምናከብረው። አላያዙንም መተው በ1884 በርሊን ኮንፈረንስ ለበርሊን ላይ ኮንፈረንስ አድርገው ነበር አፍሪካን ለመቀራመት። ያንን በሁሉም የአፍሪካ ሀገሮች ተግባራዊ አድርገዋል ከኢትዮጵያ ውጪ ማለት ነው። ላይቤሪያ አለች። ላይቤሪያ ላይ ተግባራዊ ያላደረጉበት ምክንያት ምንድነው? ላይቤሪያ በዛን ሰዓት የአሜሪካ ኮሎኒ ነበረች። የአሜሪካ እቃ ማራገፊያ፣ የሸቀጥ ማራገፊያ ቦታ ነበረች። ያ ይዞታው ላይቤሪያ የሚባለው አካባቢ የአሜሪካ ሸቀጥ ማራገፊያ ቦታ ነበረ። ስለዚህ ያንን የአሜሪካ ግዛት፣ የአሜሪካ ክልል፣ አፍሪካ ውስጥ የነበረውን የአሜሪካ ክልል ያንን መያዝ አልቻሉም። ከዛ ውጭ ግን ሁሉንም የአፍሪካ ሀገሮች ይዘው ነበር፣ ሁሉንም የአፍሪካ ሀገሮች ይዘው ነበር ከኢትዮጵያ ውጪ ማለት ነው። እና ለዛ ነው ያ ሁላችሁም እንደምታውቁት እንግዲህ አድዋ ቪክቶሪ የተደረገበት ቦታ አድዋ ላይ ነው። በአድዋ ተራራዎች አካባቢ የተደረገ ድል ነው። ከአዲስ አበባ ሲነሱ የተነሱት ደግሞ ከጊዮርጊስ ቤተክርስቲያን ትናንትና በቀደም ለታ ሰዎች ሚኒሊክ አደባባይ ጋር አድዋን እናክብር ሲሉ ዝም ብሎ አይደለም። ብዙ ምክንያቶች አሉት። አንደኛ የአድዋ ድል በዓል መከበር ራሱ የጀመረው በሰባተኛ አመቱ ነው። የአድዋ ቪክቶሪ በተገኘ በሰባተኛ አመቱ ነው ድል መከበር የጀመረው ማለት ነው። የተከበረው ደግሞ ለመጀመሪያ ጊዜ ምንድነው ይሄ ጊዮርጊስ አካባቢ የጊዮርጊስ ቤተክርስቲያን ያለው የሚኒሊክ ሐውልት ያለበት ቦታ ላይ ነው። ለመጀመሪያ ጊዜ ከመላ ኢትዮጵያ ከአድዋ ድል ከሰበሰ ልክ በሰባተኛው አመት ነው በዓሉ መከበር የጀመረው ማለት ነው። ሚኒሊክ በነበሩ ጊዜ የተከበረው ማለት ነው። ያንን እንደመታሰብ ያድርጎ ሲወርድ ሲዋረድ የመጣ ነገርም ስላለ ነው ሰው እዛ ቦታ ላይ እናክብር ቢሉ ዝም ብሎ ከመሬት ተነስቶ አይደለም። በጠቦት ስለጠበበ ሁለተኛ ታች እናድርግ ማለት ይቻላል። ግን እዛ ቦታ ላይ አታከብሩም ማለት ወይም ደግሞ እዛ ቦታ ላይ ሊያከብር የሄደን ሰው የዚህ አይነት ነገር በደል ማድረስ ይሄ ትክክል አይደለም፣ በእውነት ትክክል አይደለም። እና እንግዲህ የአድዋ ድል ቅድምም ገልጬዋለሁኝ በጣም ትልቅ ድል ነው። ጣሊያን አሉ የሚባሉ በተላላቅ ዩኒቨርሲቲዎች ውስጥ የተማሩ የጦር አዛዦቿን በጦር አካዳሚ የተማሩ የጦር አዛዦቿን ያዘመተችበት ማለት ነው። ያዘመተችበት የድል በዓል ነው። ታላላቅ የጦር መሪዎቿን እነ ጀነራል ባራቶሪ፣ እነ ጀነራል ደጎር ሜዳ፣ እነ ጀነራል አልበርቲኒ፣ እነ ጀነራል አርሜንዶ እነዚህ የተሳተፉበት ጦርነት ነው። በዚህ በጦርነቱም ቅድምም ገልጬዋለሁ 56 ዘመናዊ መድፎችን ይዛ ነው የመጣችው። 56 ዘመናዊ መድፎችን ነው የጠመደችው በሰዓቱ ማለት ነው። የካቲት 23 1888 56 ዘመናዊ መድፎችን ነበር አሰልፋ የነበረው ማለት ነው። ይህንን ነው እንግዲህ ከጠዋቱ 11 ሰዓት እነሱ ቀኑም የተመረጠው ዝም ብሎ አይደለም። የጊዮርጊስ የክብር ቀን ነው። ሚኒሊክ በዚህ ሰዓት እኛን ሊወጉን አይችሉም፣ ቅዳሴ ላይ ነው የሚሆኑት ብለው ገምተው ነበር። 23 ሁላችሁም እንደምታውቁት የጊዮርጊስ ቀን ነው ብለው ገምተው ነበር። ግን ሚኒሊክ አስቀድሞ ሰላዮቻቸው አማካኝነት በተለይ ባሻውሎ አወሎ እዚህ ላይ በጣም የማይረሱት ደብል ስፓይ ነው የሚባሉት ለጣሊያኖች ሰላይ መስለው ለኢትዮጵያውያን ትልቅ አስተዋጽኦ ያደረጉት ከሚኒሊክ ጋር ቅርበት ስለነበራቸው በእሳቸው አማካኝነት ትልቅ ኢንፎርሜሽን አግኝተው ስለነበር ሚኒሊክም ጦርነቱ ተጀመረ ልክ 5:30 ላይ ኦልሬዲ ሁሉ ነገር ተጠናቆ ነበር። ሁሉ ነገር ተጠናቆ የጣሊያን መድፎች በቁጥጥር ስር ውለው አንደኛው ጀነራል አርፎ ሁለቱ ጀነራል ሸሽተው አንደኛው ጀነራል ደግሞ ተማርኮ ጦርነቱ ኦልሬዲ 5:30 ላይ 56ቱም እሳት የሚተፉ መድፎች በኢትዮጵያን ቁጥጥር ስር ብለው ነበር ማለት ነው። ይሄ ዝም ብሎ አይደለም እንግዲህ ዝም ብሎ አይደለም። ከዛ በኋላ 7000 የሚጠጉ ምርኮኞችን ወደ አዲስ አበባ ነው ይዘው የመጡት። ወደ አዲስ አበባ 7000 የሚጠጉ ምርኮኞችን ሚኒሊክ ያቃታቸውንም የራሳቸውን ፈረስ እየሰጡ ተንከባከው ማንኛውንም ምርኮኛ እንዳትነኩ በማርያም ይዣቸዋለሁ ለማስጠንቀቂያ ሰጥተው ራሱ ለወታደሮቻቸው ማለት ተንከባክበው አዲስ አበባ ይዘው መጡ። ጣሊያን ውስጥ ይሄ ሲሰማ ከፍተኛ የሆነ አመፅ ተነሳ ማለት ነው። በጊዜው የጣሊያን ጠቅላይ ሚኒስትር የነበረው ክሪሲፒ ወዲያውኑ ስልጣኑን ለቀቀ ማለት ነው። ጣሊያን በሰላማዊ ሰልፈኞች ተጥለቀለቀች እንዳለ ማለት ነው። እንደ አጋጣሚ ሆኖ ደግሞ ይህ ሀዘን በተሰማበት ጊዜ በጊዜው የጣሊያን ንጉስ የነበረው ንጉስ ኢማኑኤል ኢምቦርቶ የሚባለው ሰው ምንድን ያደረገው እኔ የልደት ቀኔን ሳይሆን የሀዘን ቀኔን ነው ማከብረው ብሎ መግለጫ ሁሉ እስከ መስጠት ድረስ የደረሰበት ነው ይሄ ድል ማለት ነው። ወዲያውኑ የክሪሲፒ መንግስት ስልጣኑን ለቀቀ። ከኢትዮጵያ ጋር ስምምነት ለማድረግ የምርኮኞቹ በተለይ ሚስቶች ቪቫ ሚኒሊክ እያሉ በልህ ማለት ነው የሮማ አደባባይን አጥለቀለቁት ነው የሚለው አንዳንድ ጋዜጦች እንደሚያወሱት ማለት ነው። ስለዚህ ሰውን በግድ ማድረግ ነበረባቸው፣ ከአጼ ሚኒሊክ ጋር ስምምነት መፈጸም ነበረባቸው ምርኮኞቹንም ለማስመለስ። ያለ አግባብ ነው ኢትዮጵያን የነካችሁት በሚል አመፅ ተነስቶ ስለነበር ወዲያውኑ መልእክተኛ ላከ ወደ አዲስ አበባ። አዲስ አበባ ላይ የአዲስ አበባ ስምምነት የሚባለውን ትልቁን ስምምነት የውጫሌን ውል አፍርሰው የውጫሌ
አድማጬ ወደዛም እንገባለን። ወደዛ ከመግባታችን በፊት ቅድም ያነሳው አንድ ኢንተረስቲንግ ነገር ነበረ እና ብዙ በዚህ በአድዋ ጦርነት ምክንያት ጀኔራሎች የተማረኩት የተገደሉት ጀኔራሎች ብቻ ሳይሆን ጣሊያን እንዳለ ካኦስ ተፈጥሮ ነበረ። ጠቅላይ ሚኒስቴሩ ስልጣን ለቋል የሚል ብዙ ነገሮች አሉ። ብዙ በጣሊያን ሀገር ውስጥ ትልቅ ተርሞይል ነው የሚሉት ፈረንጆቹ። እንደሱ አይነት ተፈጥሮ ነበር በመንግስቱም በምኑም እንዴት እንዲህ ሊሆን ቻለ? ሌላው ኢንተረስቲንግ ነገር አንተም ምናልባት ጠቅሶ ይሆናል፣ በዚህ ሀፍረት በዚህ መሸነፍ ከመዋረዳቸውና ከማፈራቸው የተነሳ ኢትዮጵያኖች እኮ ጥቁሮች አይደሉም። ኢትዮጵያኖች አንዳንዶቹ ጋር አሪያን ሬስ ናቸው። አሪያን የጀርመን ሬስ ነው። አንዳንዶቹ ጋር ደግሞ ድብልቆች ናቸው፣ ጥቁሮች አይደሉም የሚል ሁሉ ማስወራት ጀምረው ነበር በየጋዜጣው ላይ እንዲህ አይነት የተሸነፍነው በጥቁሮች አይደለም ለማለት። ይሄ የአድዋ ድል ብዙ ቀውስ አድርሶ ነበር። ምን ትላለህ በጣሊያኖች ላይ?
እውነት ነው፣ እውነት ነው፣ እውነት ነው። በጣም ለአውሮፓውያን እፍረት ነው የሆነው በዛን ጊዜ። እንግዲህ ከፍተኛ እፍረት ነው የሆነው። እንዴት አንድ ጥቁር ሊያሸንፈን ይችላል? ከዚህ ከ1888 በፊት ከዚህ በፊትም ገልጬዋለሁኝ፣ በፍጹም እነሱ ጥቁር የሚባለው ለነጭ አገልጋይ የተፈጠረ እንደዛ ነው የሚያስቡት፣ የሜንታሊቲያቸው ራሱ ማለት ነው። ለዛ እኮ ነው የአድዋ ድል አዲስ ፓራዳይም ሺፍት፣ አዲስ አስተሳሰብን ያመጣ ነው የሚባለው። ዝም ብሎ አይደለም። የሰው ልጅ ከተፈጠረ በስልጣኔ ከደረሰበት ጊዜ ጀምሮ አንድ ጊዜ አኒባል የቱኒዚያው ማለት ነው መሪ ሮምን ሄዶ እንደዚህ አንቀጥቅጦ ነበር በታሪክ ውስጥ የሚታወቀው። ሚኒሊክ ይህን ከማድረጋቸው ከአንድ ሺህ ዓመት በፊት ማለት ነው የቱኒዚያና የካርቴጅ ጦርነት የሚባሉ። ከዛ ውጭ ግን በሰው ልጅ የሰው ልጅ ከተፈጠረ ጀምሮ ሁልጊዜ ጥቁርን እነሱ የሚቆጥሩት እንደምንድን ነው? አንዳንድ ከነቁ ነጮች በስተቀር እንደ ለነጭ እንደተፈጠረ አገልጋይ ነበር ጥቁሩን የሚቆጥሩ የነበረው ማለት ነው። እንዴት ጥቁሮች ሊያሸንፉ ይችላሉ? ጥቁሮች ይህን ያህል ማኔጅመንት ይችላሉ እንዴ? ይህን ያህል ያውቃሉ እንዴ? አንዳንዶቹ ራሳቸውን ሲያታሉ፣ አይ እነሱ እኮ ጁ ናቸው፣ ጁ ናቸው። ንጉሳቸው ራሱ ነገደ ይሁዳ ነው የሚለውን ነገር በማስፋፋት ራሳቸውን ለማታለል ሁሉ ሞክረዋል። ግን የአንድ ጎሳ የአንድ ብሔር ብቻ አይደለም በአድዋ ላይ ተሳትፎ ያደርገው። ኦሮሞው ተሳትፎ አድርገዋል፣ የደቡቡ ተሳትፎ አድርገዋል። ትግራያንስ ቅድም የገለጽኩልህ ባሻውለሎም ለጦርነቱ ትልቅ አስተዋጽኦ ያደረጉት ማለት ነው፣ ከፍተኛ አስተዋጽኦ አድርገዋል። የአማራ ነገስታት መሪዎች ታላቁ እነ ራስ ማን ብዬ እጠቅስልሃለሁ? ሁሉም የጎጃሙ ተክለ ሃይማኖት ራሱ ራሳቸውን ችለው ወደ 100,000 የሚጠጋ ጦር ይዘው ነው ሚኒሊክን ተከትለው የነበረው ማለት ነው። እና ቁጥር ስፍር የሌላቸው ሁሉም ኢትዮጵያን አንድ ላይ የዘመቱበት ነው ይህ ጦርነት። እና ይህ ደግሞ እንዳልከው ሮማ ውስጥ ከፍተኛ ነውጥ አስነሳ። በተለይ በጦርነቱ በጦርነቱ ባሎቻቸው ተሳትፎ የነበሩት ሚስቶቻቸው ሮማ ውስጥ እንደ ሰላማዊ ሰልፍ ነው ያደረገው። ቪቫ ሚኒሊክ ዳውን ዳውን ክሪሲፖ እያሉ እየተነሱ ሮማን አጥለቀለቁት ይላል መጽሐፎች ላይ እንደሚገልጸው። እንደውም አንዳንድ ዶክመንተሪዎች ሁሉ ተሰርተዋል በዚህ ነገር ላይ ማለት ነው። እና ወዲያውኑ የክሪሲፒ መንግስት የጠቅላይ ሚኒስትር ክሪሲፒ ስልጣኑን ለቀቀ። ስለዚህ ምንድን ነው ማድረግ የነበረበት አዲሱ መንግስት? በቀጥታ ከአዲስ አበባ ከምኒልክ ጋር ስምምነት ማድረግ ነበር የነበረበት። ከዛ መልእክተኞችን ወደ አዲስ አበባ ልኮ የአዲስ አበባ ስምምነት የሚለውን ስምምነት አዲስ ስምምነት ለማድረግ ማለት ነው። ምክንያቱም ለጦርነቱ ዋናው መነሻ ምንድን ነው? የውጫሌ ውል ማለት ነው። ውጫሌ 17 የሚባለው አይደለ? የውጫሌ ውል መጀመሪያ የተነሱበት በዛ ለመስማማት ነው። እንደ ጦርነቱ እንደ ኢሚዲየት ኮዝ የሚታየው ማለት ነው። ዋናው ኮዝ ኢትዮጵያን ዶሚኔት አድርጋ በቀኝ ግዛት ለመያዝ ነው ዋናው ምክንያቱ። ነገር ግን ኢሚዲየት ኮዝ የተባለ የተሳሳተ ውል ሚኒሊክንና ጣይቱን አስፈርመው በዛ በተሳሳተ ውል መሰረት ኢትዮጵያ ይሄን ተቀብላለች ብለው በአርቲክል 17 ያ ነው ለጦርነቱ እንደ ኢሚዲየት ኮዝ የሚቆጠረው ማለት ነው። የጦርነቱ አነሳሽ ቤንዚል ተብሎ የሚታሰበው ማለት ነው።
አድማጬ እንግዲህ ማከል ግባና አሁንም አንዳንድ ነገር ውስጥ ያነሳ በሞር እንድታብራራው ይሄንን አርቲክል 17ን አምርረው ከተቃወሙት ዋነኛዋ ይስሙ ንጉስ ብለው ተነስተው በቁጣ የተናገሩት ንግስቲቷ ናቸው። አልቀበልም፣ እኔ ሴት ነኝ፣ ጦርነት አልወድም፣ ግን ይሄን ነገር አልፈራም ወዘተ እንደዚህ ነው ያሉት። እና
ልክ ነው
ይስማ ንጉስ የሚባል ቦታ ወሎ ውስጥ ነው መሰለኝ ሀውል ተሰርቶላቸዋል። ስሙ ራሱ በሳቸው
ወሎ ይስማ ንጉስ ላይ ውጫሌ የሚባልበት ምክንያት ወሎ ውጫሌ ላይ ነው ስምምነቱ የተደረገው። ለዛ ነው ውጫሌ 17 ሁሌ የሚባለው። ውጫሌ 17 የሚባልበት ደግሞ አርቲክል 17 ልዩነት የፈጠረው ማንኛውም ጉዳይ ኢትዮጵያ በጣሊያን በኩል ማስፈጸም ይኖርባታል ይላል የጣሊያንኛው አርቲክል ማለት ነው። ማንኛውንም ጉዳይ የኢትዮጵያ እንትን ግን የዛ እንደዛ አይደለም የምትለው ኢትዮጵያ የፈለገችው ጉዳይ ሲኖር ኢትዮጵያ የምትፈልገው ነገር ሲኖር በጣሊያን በኩል ልታስፈጽም ትችላለች ይላል አማርኛው። የጣሊያንኛው ግን ማንኛውም ጉዳይ በጣሊያን በኩል ማስፈጸም ይኖርባታል ቢለውን በጣሊያንኛ የተጻፈውን ነገር ለአውሮፓ መንግስታት ተቀላላ በተኑት በጊዜ ጣሊያን መሪ የነበሩት ሰዎች ማለት ነው። ሚኒሊክ ደግሞ ይሄንን ሁለቱን በግራዝማች ዮሴፍ ይባላሉ ጣ ይሄንን ነገር ያስተረጎሙት ግራዝማች ዮሴፍ ሲያው ይሄንን ነገር ለሚኒሊክ ይነግሯቸዋል ለጣይቱ ይነግሯቸዋል። ጣይቱ ደግሞ እንዴት ይሄንን አሚን ብለ ተቀበላለ እንዴት ይሄንን ነገር አሚን ብለ ተቀበላ ይሄ እኮ ቢለው እኛም በፍቃደኝነት ለጣሊያን ተገዥም ያደርገን ነገር ነው ብለው ሚኒሊክን ያማከሩት እንደውም ጣይቱ ነው ጣይቱ ናቸው ይሄንን ነገር ማለት ነው ያጎሉት ሚኒሊክም ያቆታል ያጎሉት ይበልጥ ያጎሉት ግን ጣይቱ ናቸው ልክ ነው
ይሄንን ነገር ለዚህ ነው ይስማ ንጉስ ብለው ተነስተው የተናገሩት ስማ ይሄ ነገር ብለው የተናገሩት ይስማ ንጉስ
ነው አዎ ይስማ ንጉስ ውጫሌ ላይ ልዩ ቦታው አሁን ትናንት ነው ከትናንት ወደ አይታችሁ ከሆነ የጣይቱና የሚኒሊክ ሐውልት እንደውም ምርቃት ተደርጓል እዛ ቦታ ላይ ይስማ ንጉስ ይባላል ልዩ ቦታው የቦታው ስም ማለት ነው ይስማ ንጉስ ይባላል ያ የቦታው ስም ራሱ ወሎስ ውጫሌ ተራሮች አካባቢ ያለ ቦታ ነው ይስማ ንጉስ ይባላል ቦታው ላይ እዛ ቦታ ላይ ነው ከጣሊያን ጋር ሚኒሊክ ያንን ነገር የተፈራረሙበት ምክንያት ማለት ነው ያ ለጦርነቱ እንዳንድ መነሻ የጣሊያኖች በተለያየ መንገድ ነው ጣሊያኖች ብቻ ሳይሆኑ ቀኝ ገዢዎች በተለያየ መንገድ ነው አፍሪካ ውስጥ አፍሪካን ዶሚኔት የሚያደርጉ የነበሩት የቀኝ በቀኝ ግዛት የሚይዙ የነበሩት አንደኛው የሚይዙበት ምክንያት በጦርነት አንደኛው ደግሞ በተሳሳተ ውል መሰረት ነው። ይሄንን የተሳሳተ ውል ነበር ለጠለፋቸው አቀርበው ይሄው ሚኒሊክን ፈርመዋል ተቀብለውናል ብለው ለእንግሊዝ መንግስት ያንን የውሉን አርቲክል ለእንግሊዝ መንግስት ሰጡ። በጊዜው ለነበሩት ለስፔን ለቀኝ ገዢ ለነበሩ ኃይሎች ለፈረንሳይ መንግስት ሰጡ። የፈረንሳይና የእንግሊዝ መንግስታት ደግሞ ሚኒሊክ ለካ ተቀብለሃል ይሄንን ነገር አሚን ብለ ተቀብለሃል ብለው በቆንስሎቻቸው አማካኝነት ለሚኒሊክ ያንን ውል ሰጧቸው። በፈቃደኝነት የጣሊያን ተገዢ ሆነሃል ብለው ለሚኒሊክ ያንን ነገር ሲያደርሷቸው ነው እኛ ይሄንን ነገር አልተቀበልንም እኛ በዚህ አይነት መልኩ አይደለም።
አድማጭ አሁንም ደግሞ ልውሰድህና እንድትተነትነው የእቴጌ ጣይቱን ጉዳይ በተነሳ ጦርነቱ ላይ አልቀበልም ብለው ደፍረው በኃይል እንትን ያሉት አንዱ እሳቸው ናቸው። ሁለተኛው አዲስ አበባ ሲመሰረት ንጉሰ ነገስቱ አልነበሩም እቴጌ ጣይቱ ናቸው ቆርቆረው የጠበቋቸው የሚባል አለ። እስቲ ስለሳቸው ስለእቴጌ ጣይቱ ምን ልበል ዝናም እንኳን ባልለው ስለሳቸው ስራዎች ምን አይነት ሴት ነበሩ? ምን አይነት ንግስት?
ባይዘዌ ከእያንዳንዱ ጠንካራ ወንድ ጀርባ ጠንካራ ሴት አለች የሚባል ትልቅ አባባል አለ አይደል? ሁሉም የሚያውቀው ጠንካራ ሴት ካለች ጠንካራ ወንድ አለ ማለት ነው ከጀርባው። ይሄ በአፈ ታሪክም የምናውቀው ማለት የጣይቱ ደግሞ ልዩ ነው በጣም የጣይቱ ልዩ ነው በጣም እንደ አማካሪም እንደ መሪም ጭምር ነበሩ ለሚኒሊክ ማለት ነው። አንድ ነገር እንኳን ትላልቅ ነገር መወሰን ሲፈልጉ ሚኒሊክ ከአማካሪዎቻቸው በተለየ ጣይቱን ራሱ ያማክሩ ነበር በጎን ማለት ነው። ጣይቱን ያማክሯቸው ነበር። ጣይቱን ሳያማክሩም ሁል ጊዜ ብልሃትን ከሀብተ አባመላና ከጣይቱ ነበር የሚያገኙ የነበሩት። ይሄን እንደዚህ ብናደርከው ይሄን እንደዚህ ብናደርከው ይሄን የአርቲክል 17ን እኮ ጉዳይ እኮ ከግራዝማች ዮሴፍ ጋር ጣይቱ በግልም ይመካከሩ ነበር ውጪ ማለት ነው። ሚኒሊክ ያለ መፈራረም ሲገቡ ከግራዝማች ዮሴፍ በደንብ ተረርተው ነበረ ጣይቱ ጉዳዩ ማለት ነው። ከዛ በኋላ ሚኒሊክ ላይ ግፊት አድርገው በዚህ በውል መሰረት እኛን ቀኝ ገዢ ሊያደርገን ነው ስለዚህ ይሄን ነገር እንዳትቀበል ብለው አልቀበለውም ብለው እንደውም በጣሊያኑ የስምምነት ፈራሚ ፊት የመጀመሪያውን ንግግር የተናገሩት ጣይቱ ነበር። ኖ ከፈለክና ውረድና ጠብቀኝ ከዚህ በኋላ ካንተ ጋር ጦርነት ነው የሚኖረኝ ብለው ከሚኒሊክ በፊትም የተናገሩት ጣይቱ ናቸው። እንደው ወደ ጦርነቱ እንትን ያደረጉት ማለት ነው ሊያታልሉን እየሞከሩ ነው እነሱ ኦሬዲ እኛን በቀኝ ግዛት ለመያዝ እኛን ዶሚኔት ለማድረግ ሐሳብ አላቸው የሚለውን በማስፈር ማለት ነው። ሌላው ከአዲስ አበባ ጋር ተያይዞ አዲስ አበባ የሚለውንም ስም እኮ ጣይቱ ናቸው እኮ ያወጡት። አዲስ አበባ የሚለውን ስም ፍልውሃ ላይ ለመጀመሪያ ጊዜ ሲታጠቡ እናንተ ሲሉ አዲስ አበባ የሚለውን ስም ስያሜ ራሱ የሰጡት ጣይቱ ናቸው። ምን ይሄ የሚካድ ነገር እኮ አይደለም፣ ይሄ ግልጽ ነው። ሌላው ከአዲስ አበባ ስምምነት አዲስ አበባን እንዴት ያድዋ ቪክቶሪ እንዴት ነው ለአዲስ አበባ ምስረታ አስተዋጽኦ ያደረገው ለሚባለው እነዚህ እስረኞቹ መጥተው እንዳለ አዲስ አበባ ላይ እንዳረፉ የአዲስ አበባ ስምምነት የአዲስ አበባ ውል ተደርጎ ነበረ። የአዲስ አበባ ስምምነት የሚል ተደርጎ ነበር። የመጀመሪያው ስምምነት ምንድነው? ወዲያውኑ ጣሊያን በኢትዮጵያን በቀኝ ግዛት መያዟን አመነች ማለት ነው። አዲስ ስምምነት ሲደረግ አመነች። ከዚህ በኋላ ኢትዮጵያን ሉዓላዊነት አከብራለሁ ብላ የመጀመሪያ ኢምባሲውን 01 እንደውም የመኪናዎችን ታርጋ ራሱ ብታይኮ 01 ኮር ዲፕሎማቲክ 01 ከሆነ ምንድነው? ጣሊያን ነው አይደል እንዴ? ጣሊያን ኢትዮጵያን ወክና ለመጀመሪያ ጊዜ ያወቀችው ጣሊያን ናት። ለዛ ነው የጣሊያን ታርጋን 01 የሆነበት ምክንያት ማለት ነው። ከዛ በኋላ ደግሞ ጣሊያንን ተከትሎ 02 ፈረንሳይም ጣሊያንን ተከትላ የኢትዮጵያ ሉዓላዊነት አውቃለሁ ኢትዮጵያ ነጻ ሀገር ናት በቀኝ ግዛት ምትያዝም ሀገር አይደለችም ብላ ፈረንሳይ ለጋሲውን ላይዛ አሁን የተከፈተው ኤምባሲ የዛን ጊዜ ለጋሲውን ነው የሚባለው ፈረንሳይ ነው። ሶስት ቁጥር ደግሞ ሁለቱ ጣሊያንና ፈረንሳይን ተከትላ ዩናይትድ ኪንግደም እና እንግሊዝም ከዚህ በኋላ የምኒልክ ንጉስነት ኢትዮጵያ ሉዓላዊነት አውቃለሁ ብላ እንግሊዝ ተከትላ ፈረመች። ታርጋውንም ብታዩ 03 ኮር ዲፕሎማት 03 ከሆነ ታርጋው ማን ነው? ዩኬ ነው ዩናይትድ ኪንግደም። ይሄንን ሚኒሊክ የሰጧቸው ናቸው ሚኒሊክ የሰጧቸው እንት ነው። ከዛ በኋላ 04 አሜሪካ እነዚህ ሶስት ሀገሮች ካወቁ እኔም አውቃለሁ ብላ አራተኛውን ኮር ዲፕሎማት የኮር ዲፕሎማት ታርጋ ያዘችው ማናት? ዩኤስኤ አሜሪካ ናት። ከዛ በኋላ ይሄን ተከትለው ምንድነው ያደረጉት? ይሄን ውል ከተስማሙ በኋላ አዲስ አበባ ላይ እነዚህ ፈረንሳይ አሁን ቀደም የተቀስቀስኳቸው ሌጋሲዮን ከፈቱ ማለት ሌጋሲዮኖቻቸውን ተያይዞ ደግሞ ቤቶች ተመሰረቱ የበለጠ ተስፋፉ ማለት ነው። አዲስ አበባ ምስረታ ከዛ በኋላ ነው የሚመጣው። የአዲስ አበባ ምስረታ ያ ከተመሰረተ በኋላ ምንድነው የሊግ ኦፍ ኔሽን አባል ሆነች ኢትዮጵያ ማለት ነው። ከዛ በኋላ የተባበሩት መንግስታት ድርጅት የሚባለው መጀመሪያ ሊግ ኦፍ ኔሽን ነበር የሚባለው የመንግስታቱ ድርጅት ነበር የሚባለው የዛ ሜምበር ሆነች። ኢትዮጵያም ነጻ ሀገር ሆና የሊግ ኦፍ ኔሽን አባል ሆነች ማለት ነው። ከዛ በኋላ ዩናይትድ ኔሽን ሲመሰረተም ኢትዮጵያ ያደረገችውን ተጋድሎ መታቆት ነው ለመላው አፍሪካ ሀገሮች ጠቅላላ የነጻነት ቤዝ ሆነች ማለት ነው። ለማንዴላን እስከ ማሰልጠን ድረስ ከዛም አልፋ ኢትዮጵያ የጥቁሮች ብቻ ሳይሆን ለፓለስታይን ያስራ አራፋትን እኮ በጣም ይደግፉ ነበር። ኃይለ ሥላሴ ይደግፉ ነበር። እስራኤል ብቻ ሳይሆን ፓለስታይን ራሱ ነጻነት ማግኘት አለባቸው ብሎ እኮ እሳቸውን ተከትሎ ከአድዋ ጦርነት በኋላ ኃይለ ሥላሴ ስልጣኑን ሲይዙ ያን ተከትለው ፓለስታይንን ሁሉ ድጋፍ ያደርጉ ነበር። ከዛ ከአድዋ
አሁንም ሌላ ጥያቄ አለኝ። የአፍሪካውኖችን ስታነሳ ሊግ ኦፍ ኔሽን ከዚህ አሁን ካለው ተባበሩት መንግስታት ቀደም ብሎ የነበረ ነው። ኢትዮጵያም አንዷ መስራች ሀገር ነች። በዚያን ጊዜ ለአፍሪካ ነጻነት አርአያ ስትሆን ስንት ሀገሮች ነበሩ ነጻ የነበሩ? በዚያን ጊዜ ምን ያህል ሀገሮች ነጻ ነበሩ ከኢትዮጵያ ውጪ? ላይቤሪያንም ጠቅሰሃል። ላይቤሪያ አክቹዋሊ እኔ እስከማውቀው ድረስ ነጻ የሆነችበት አንደኛውና ዋናው ምክንያት አሜሪካን የነበሩ ይኖሩ የነበሩ ናቸው ተመልሰው መጥተው ያቺን ሀገር እንትን ያሉት እንጂ ከአሜሪካ የተመለሱ ጥቁሮች ናቸው ላይቤሪያን እንትን ያሉትና ብዙ እንትን የሚል አይደለም። የኢትዮጵያ ግን ኢትዮጵያን ራሳቸው ከዛው ከሀገር ወልቀው ተፈጥረው እዛው ሀገር ነጻ አድርገው እዛው ታግለው እዛው የኖሩ ናቸው። ስንት የአፍሪካ ሀገሮች ነበሩ በዚያን ጊዜ ኢትዮጵያን ሊግ ኦፍ ኔሽንን ስትመሰረት የምታውቀው አለ?
ኖ ይሄ እኮ አሁን ስለ ላይቤሪያ ልግለጽልህን። ላይቤሪያ ማለት የአሜሪካ ሸቀጥ ማራገፊያ ቦታ የነበረ ማለት ነው። ባሪዎች ሲነሱ ሞኖሮቪያ ላይቤሪያ ዋና ከተማ ሞኖሮቪያ አይደለ? ኮስት ላይ ነው አይታችሁት ከሆነ ምዕራብ አፍሪካ ኮስት ላይ ማለት ነው። ከአሜሪካ የተለያዩ ሸቀጦች ሲመጡ ወደ አውሮፓም ለማሻገር ሲፈለግ ሞኖሮቪያ ላይ ያሳርፉ ነበር፣ የላይቤሪያ ዋና ከተማ ላይ ማለት ነው። ጠረፍ ኮስት ነው እንትኑ። ያን ኮስት ማሳረፊያ አሜሪካ ከአውሮፓውያን ጋር ጥሩ ግንኙነት ስለነበራት በወቅቱ ያው እንግሊዝ የአሜሪካ ቀኝ ገዢ አይደለች? ለአሜሪካ የነጻ የወደብ ማሳረፊያ ቦታ ነበር። ስለዚህ አሜሪካ የአሜሪካን የወደብ ማሳረፊያ ነጻ ቦታ አውሮፓውያን አልያዙትም ማለት ነው። ነጻ አድርገዋል። ለማን ሲሉ? ለላይቤሪያን ብለው ሳይሆን ለአሜሪካውያን ሲሉ ማለት ነው። ብዙ ጥቁሮች ደግሞ አንዳንዴ ከፍቷቸው እዛ ቦታ ላይ መጥተው ወደ ሀገራችን እንመለስ ሲሉ እዛ ቦታ ላይ ያርፉ ነበር በብዛት ማለት ነው። ዛሬ ላይቤሪያ የሚባለው ቦታ ላይ ማለት ከዛ የተነሳ ነው ነጻ የሆነው እንጂ ራሱን ችሎ ተዋግቶ እንደ ኢትዮጵያ ነጻ ሆና የራሷን ነጻነት አስከብራ አይደለም። ሌላው ከኢትዮጵያ ውጪ ሌሎች የአፍሪካ ሀገሮች ነጻ ሆነዋል? አይደለም። ማንም ነጻ ሀገር አልነበረም። የመጀመሪያዋ ከኢትዮጵያ ከአፍሪካ ነጻ የወጣችው ሀገር ግብጽ ናት አይደል? 1951 እኮ ነው ግብጽ ነጻ የወጣችው። 1951 እኮ ነው 1950ዎች ውስጥ ነው ከእንግሊዝ ነጻ የወጣችው። ሌሎቹ ጠቅላላ ሁሉም በኢትዮጵያ ረዳትነት ነው ራሱ ነጻ የወጡት ማለት ነው። ለዛም እኮ ነው ባንዲራቸውን ከኢትዮጵያ ወስደው አረንጓዴ ቢጫ ቀይ ገለባብጠው ነው አንዱ በጎን ያደርገዋል።
እሱን ላነሳልህ ነበር። አክቹዋሊ እሱን ላነሳል ባንዲራውንም ላነሳል ነበር።
አዎ እንደዛ የሚያደርጉበት ምክንያት ባንዲራ ብቻ ሳይሆን እንደውም ደቡብ አፍሪካ አካባቢ እኮ እንደ ኢትዮጵያ የሚል እንደ ኢትዮጵያኒዝም የሚል ቤተክርስቲያን ሁሉ እስከመመስረት ደርሰው ነበር። ምክንያቱም አሁን ሁላችንም በዛ ጊዜ በነበረው ሜንታሊቲ እናስብ። ጥቁር እኮ እንደ ሰው የማይቆጠርም ነበር ከ1888 በፊት እንደ ሰው። አንዳንድ በጎ የሆኑ ነጮች ናቸው እንጂ ተው እያሉ በሰንሰለት አንዳንድ ፎቶዎችን አላያችሁ? እንደውም ለማውራት እኔ ያጸይፈኛል ይሄንን ነገር ሳውራ ራሱ ወደ አውሮፓ ሲመጡ እኮ የሆነ ቦታ ላይ አስቀምጠው እኮ እንደ ሙዚየም እኮ ይታዩ ነበሩ። ከ1888 በፊት ሰው ናቸው አይደሉም ተብሎ ከኬንያ ውስጥ አንድ ፊልም አይታችሁ ከሆነ የፊልሙን ስም ልነግራችሁ እችላለሁ። ጥቁሮችን እንደ ሙዚየም አሁን ይሄ ዙ አለ አይደል እንትን ማስቀመጫ ለብቻ የሆነ ቦታ ውስጥ አስቀምጠው ሰው ናቸው አይደሉም ጭራናቸው የላቸውም። እስከዚህ ድረስ ነበር የነበረው ሜንታሊቲ ማለት የነበረው ሜንታሊቲ። አንዳንድ ነጮች የነቁ ነጮች ግን ነው እንደዚህ አይደለም። ምክንያቱም የዛን ጊዜ የሩሲያ ሪቮሉሽን ራሱ እነዚህ ይሄ ማርክሲስት አይዲዮሎጂ አንዳንድ የመቀስቀስ እንትን ስለነበረ ለዛም የሚታገሉ የሉም ነጮች ማለት አይደለም። በጥቅሉ በአብዛኛው ማጆሪቲ ሜንታሊቲ ግን እንደዚህ አይነት ነገር ነበር። በዛ ሜንታሊቲ እናሳ ያንን ሜንታሊቲ ነው ምኒልክ የሰበሩት።
ሁላችን ደቂቃ አልስጥህና አድማጬ አንድ ሌላ ሂስቶሪካል ፋክት አለም ይባላል። በሚንሊክ በዚህ በጣሊያን ወረራ ጊዜ የራሽያ ትልቅ አስተዋጽኦ አርጋለች ሌሎች በሙሉ ሲደግፉ ራሽያ ተቃውማለች የሚለውን እስቲ የምታቀው ካለ አጠራር
ደቃፈታል። እውነት ነው እውነት ነው። እንደውም የመጀመሪያው ዓለም አቀፍ የቀይ መስቀል ድጋፍ ሰጪዎች ኢትዮጵያ ውስጥ ነበሩ እኮ ቀይ መስቀል ድጋፍ የሚያደርጉ ነበሩ። እነዚህ ቀይ መስቀል ድጋፍ ሰጪ የነበሩት የራሻ መልእክተኞች ነበሩ እነዚህ የራሻ መልእክተኞች የራሻ ኦርቶዶክሶችን ቸርችን ተከትለው ኢትዮጵያ ውስጥ አንዳንድ እንቅስቃሴዎች ያደርጉ ነበር በዛን ጊዜ ማለት ነው። ባይዘው የራሻ ቀይ ገዢ አይደለችም ራሻ የዛን ጊዜ ማለት
ንጉሱ የራሻው ንጉስ ራሱ በግልጽ ነው የተቃወመው። ምክንያቱም የኦርቶዶክስ ሀገር ነች እኛ ወገናቻችን ናቸው ይሄንን ቅኝ ገዥነታችሁን አንቀበልም ብለው ሌሎች በሙሉ ሲቀበሉ እምቢ ብለው መሳሪያ ሁሉ ረድተዋል ነው
እሱ አለ። እንደገና ሁለተኛ ደግሞ በጊዜው የራሻ የቀይ መስቀል ሰራተኞች በቀጥታ ከንጉሱ ጎን ነበሩ ማለት ይቻላል። ከንጉሱ ጎን ነበሩ እርዳታ የሚሰጡ ነበር። ለመጀመሪያ ጊዜ ኢትዮጵያ ቀይ መስቀል እኮ መስረታ ያደረገው በአድዋ ጦርነት ተሳትፎ ነው። ያን ደግሞ እነማን ናቸው ያደረጉት? የራሻ ቀይ መስቀል ሰራተኞች ናቸው። ባይዘዌይ እነዚህ ነጭ ቀይ ገዢዎች ሲመጡ ራሱ እየተንከባከቡ ድጋፍ ያደርጉ የነበሩት ከሚኒሊክ ጋር ሆነው ማለት ነው። አንዳንድ ነገሮችን የእርዳታ ስራዎችን ይሰሩ የነበሩት ኦልሬዲ ከሚኒሊክ ሳይድ ሆነው ማለት ነው። ቀይ ገዢም ባይሆኑ ከሚኒሊክ ሳይድ ሆነው ሚኒሊክን ድጋፍ ያደርጉ ነበር። በተለይ በቀይ መስቀል ስራ ድጋፍ ያደርጉ ነበር። በጊዜው የነበረው የራሻ ንጉስ ኒኮላይ ነው መሰለኝ፣ ኒኮላይ ዘሰከንድ ድጋፍ ያደርግ ነበረ።
እጅግ በጣም አመሰግናለሁ። አይ ቲንክ እኔም አድማጮቻችንም እዚህ ስቱዲዮ ያለነውንም ጥሩ ጥሩ ትምህርት አካፍለህናል። በጣም እናመሰግናለን። ወደፊትም እንግዲህ እንደዚህ አይነት ታሪካዊ እንትኖች እያነሳህ ለአድማጮቻችን እንደምታካፍልን ባለሙሉ ተስፋ ነን።
አመሰግናለሁ። እኔም በረር በረር እያልኩኝ በጣም ታሪኩ ፈትሱ ስለሆነ ቁንጭል ቁንጭል ነገር ነው እየሰጠሁት እድሉ ስለሰጠሁኝ፣ ግን በጣም በተለይ በአድዋ መታሰቢያ በሆነ ቀን እንደዚህ ይህን ነገር መግለጽ በመቻሌ ለእኔም ደስ ይለኛል። በጣም ደስ ይለኛል።
እጅግ በጣም እናመሰግናለን። አድማጮቻችን እንግዲህ በተለያዩ መንገዶች ለቦረና እርዳታ እየተሰበሰበ ነው። ቴዲ አፍሮ 1,000,000 ብር ነው የሰማሁት፣ 1,000,000 ብር እርዳታ አድርጓል። ሌሎችም እያደረጉ ነው።
በላይነህ ክንዴም ወደ 8.5 ሚሊዮን።
አዎ። እና ሌሎቻችሁም
አላሙዲም 30 ሚሊዮን።
አዎ። ሌሎቻችሁም እንግዲህ እጃችሁን ዘርጉ። የተለያዩ ፈንድሚም አለ፣ ጎፋንሚ ነው የሚባለው። ለቦረና ወገኖቻችን የተቻለንን ሁላችንም እንድናደርግ በዚህ አጋጣሚ እየጠየቅኩ አድማጭን በድጋሚ ጤና ይስጥልኝ ጌታዬ፣ እጅግ በጣም አመሰግናለሁ።
እሺ፣ አመሰግናለሁ። እኔ በጣም አመሰግናለሁ።
አህመድ፣ ስለ ዩናይትድ ኔሽን ሲነሳ ጄኔቭ ላይ አይተዋል? የዩናይትድ ኔሽን እንትን ላይ ያለው ምልክቱ አንድ ትልቅ ወንበር ሆኖ አንዱ እግሩ የተቆረጠ ነው። ስለዛ ታሪክ ታውቃለህ?
ምንም የማውቀው የለኝም። ምንድን ነው
የዩናይትድ ኔሽን አንድ ወንበር ሆኖ አራት እግር ነው አለ አንድ ወንበር ያለው ግን አንዱኛው እንትን ነው። ምክንያቱም አንዴ ጃንሆይ ጣሊያን ኢትዮጵያን በወረረሽ ጊዜ
ንግግር ሲያደርጉ
እንትን ሲሉ እርዳታ ፈልገው ነበር ያን ሲያቀርቡ እንደም ተሳለቁባቸው ሳቁባቸውን አንተ ብሎ
ነው ስለዚህ የሰቀሉት ቆሞ ማውረድ ይቸግራል ያሉ ጊዜ
ያና ያኛው ደግሞ ያ ምልክቱ የዩናይትድ ኔሽን መቀመጫው አንፌር እንትን ነው በማለት ነው በሳቸው እንትን ነው የሚባለው ያ ምልክት እንትን ያለው እዛ ጄኔቭ ትልቅ ዩናይትድ ኔሽን ፍለፊ ላይ በትልቁ አንድ ወንበር አለ አንዱ ግሩ ግን እንትን ያለው ምክንያቱ በሳቸው ስም ነው።
ኦኬ እስቲ ይሄን ነገር አጣርተን በበለጠ መርሶ ያለውን ነገር አጣርተን
ለአድማጮቻችን እንግዲህ እንደሰማሁት ሆነ እንደሱ ነው።
ለአድማጮቻችንም ቢያውቁት ጥሩ ነው እኛም እናውቀው ጥሩ ነው።
ያንንም የሰማሁት እዛ ጄኔቭ ሆነን ነበር ካንተም ይሄ ነው ካብረን ስምንት በሚ
ልብ የለኝም እኔ አንዴ አንዳንድ ሰምቼም ማላስተውሰዋል
ይቀድሙ አድማጮቻችን ይመለሳል።
ይሄ ጥያቄ
እንሞክራለን እንግዲህ አድማጮቻችን የዛሬው ፕሮግራማችን ይሄን ይመስል ነበር እዚህ ስቱዲዮ ውስጥ ያለነው እኔ ምሻው
ኤልያስ
እና መርሶ ሰላም ከናንተ ጋር ይሁን ይያለን
አንተስ አቶ አህመድ አሊ ራስን አጥቋጣጣራ
ራስቷል ታሴ በሚቀጥለው ሳምንት ፕሮግራማችን እስከምንገናኝ ድረስ እስከ ሳምንት መልካም ሳምንት Thank you.